ወንድም ብርሃኑ እየተሰማህ አይደለም፣ ስልክ ሚውት ነው።
ኦ ኦ እንደገና ድንገም ሶሪ። እሺ፣ የተከበራችሁ የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔር የተመሰገነ ይሁን። በሰላም ጠብቆ ለዚህ ያበቃን እንኳን ወደ ሻሎም ቴሌኮንፈረንስ ፕሮግራም በሰላም መጣችሁ። ይህ እንግዲህ የቅዳሜ ምሽት ፕሮግራማችን ነው። ይህ የማርች 21 2026 እንደ አውሮፓውያን አቆጣጠር ነው የሚሆነው። በዚህ ምሽት ፕሮግራሙ የምመራው ብርሃኑ ነኝ። የሚቀዳው ቁጥር ደግሞ የሚሆነው 781 ነው። በዚህ ምሽት የሚያገለግሉን አገልጋዮቻችን በሰንበት ትምህርት አቶ እንግዳው ናቸው። የጤና መልእክት ይዛልን የምትመጣ እህታችን ትዕግስት ናት። ልዩ መዝሙር ደግሞ የሚያቀርቡልን አቶ በቀለና ወይዘሮ ውቢት ናቸው። የመዝጊያውን ጸሎት የሚያደርጉልን ወይዘሮ ድንቅነሽ ናቸው። እንግዲህ ፕሮግራማችን ከመጀመራችን በፊት የመታሰቢያ ጥቅስ በማንበብ ፕሮግራማችን እንጀምራለን። እግዚአብሔር የተመሰገነ ይሁን። የአስራ ሶስተኛው ትምህርት ላይ ደርሰናል። የመጨረሻው ማለት ነው። እግዚአብሔር የተመሰገነ ይሁን። የመጨረሻው የሰንበት ትምህርታችን አርዕስቱ የሚለው እግዚአብሔር እንድታደርግ የሚፈልገውን ማድረግ ይለናል ዋናው አርዕስቱ። መታሰቢያ ጥቅሱ የተወሰደው ከአንደኛ ተሰሎንቄ ምዕራፍ 5:18 ላይ ነው። ቃሉም እንደዚህ ይለናል፣ በሁሉም አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይለናል። እስቲ በጸሎት እንጀምር። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በዚህ በሰንበት ቀን ደግሞ ጌታ አምላክ ሆይ በያለንበት በየቤተ ክርስቲያኑ ስትባርከን አውለን፣ በዚህ ምሽት ደግሞ በሰንበት መዝጊያው ጌታ አምላክ በዚህ መስመር ላይ አምጥተን ጌታ አምላኮ ከቃል እንድንሰማ ጊዜና ሰዓት ስለሰጠን ተመስገን። እንግዲህ የተዘጋጀልን ፕሮግራሞች አሉ። በሰንበት ትምህርትም በቃልም በመዝሙርም ስንባረክ ጌታ አምላኮ አንተ በመንፈስህ በመካከላችን እንድትመላለስ፣ ይህ መስመር ደግሞ ጌታ አምላኮ ከመጀመሪያ ጀምሮ እስከ መጨረሻው አንተ እንድትቆጣጠር፣ ስለ ሁሉም አንተ ከፍ በልን። ጌታ አምላኮ አንተን ያመነ አንተን የያዘ አይወርቅም። ለዚህ ሁሉ አንተ ከፍ በልን። እንወድሃለን። በጌታ በኢየሱስ ክርስቶስ ስማን። አሜን አሜን። ኦኬ ወገኖች፣ እንግዲህ አሁን ከዚህ ቀጥሎ የቀሩትን ደቂቃዎች መዝሙር በመዘመር እንቆያለን። ፈቃደኛ መዝሙር የሚዘምርልን
ለምለም ነኝ፣ ልዘምር እችላለሁ?
እሺ መዝሙር። እግዚአብሔር ይባርክህ።
አሜን። ኧረ አንቺ በለኝ እኛን ተያዙህ። እግዚአብሔር ይመስገን። ስለዚህ ምሽት ለመጣልን ጸሎትም እግዚአብሔር ይክበር። በደም የመላ ምንጭ አለ የሚል ከድሮ መዝሙር 186 በደም የመላ ምንጭ አለ ተቀዳ ከክርስቶስ ከዚያም የታጠቡ ኃጥአን ከበደል ነጹ ከበደል ነጹ ከበደል ነጹ ከዚያም የታጠቡ ኃጥአን ከበደል ነጹ ያሟቹ ሌባ ደስ አለው ያንን ምንጭ በማየት እኔም እንደ እርሱ የበደልሁ ከዚያ እነጻለሁ ከዚያ እነጻለሁ ከዚያ እነጻለሁ እኔም እንደ እርሱ የበደልሁ ከዚያ ነጻለሁ አንተ የሞትልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪ ንጹ ድረስ እስኪ Jan men se kaye ope hai manot ya dan nyin ke mot ye ge san se ter be chanel ne se ne myare kau ne se ne myare kau ne se ne myare kau ye ge Dein Weg wird channel, ne fein in mir kau, jege dein Weg wird channel, ne fein in mir kau. Das ist denn.
Amen, amen, Sister. በጣም ግሩም የሆነ መዝሙር ነው። ኢየሱስ ክርስቶስ ደም ብቻ ነው የሚያነጻን። እሱ ብቻ ነው የሚረዳን። ለዚህ ሁሉ የተመሰገነ ይሁን። አሜን። ሌላ
እዘምራለሁ።
እሺ እዝማርሽ።
እሺ መዝሙር 10 ከድሮ። ፈጣሪ ንጉሴ ሁሉን የፈጠረኝ በረከት ይዘግልኝ አላንተ የላክልኝ በረከት ይፈቅልኛ ላንተ የላክልኝ እኔ የእጅ ፍጥረት በአንተ ብቻ ስኖር ላደረክልኝ ጥቅም ሳመሰግልኑር ላደረክልኝ ጥቅም ሳመሰግልኑር ሁሉ ያንተ ሲሆን አምላኬ ምልስጥህ ፍቅረ የፈልግብኛን እንዳመሰግንህ ፍቅረ የፈልግብኛን እንዳመሰግንህ በአምላካዊ ኃይል ጸጋ ነፍሴን ያጣት ነገር የምኞቴ ሁሉ ቀኔ ላንተ ይሁን ነገር የምኞቴም ሁሉ ቀኔ ላንተ ይሁን። አሜን። ዘምራለሁ።
አሜን አሜን። እግዚአብሔር ይባርክሽ ማርሼት። ያ እሱ ብቻ ነው የሚመራን በሁሉም ነገር። እግዚአብሔር የተመሰገነው። እሺ እሺ። እግዚአብሔር ይባርክሽ።
የምወደው ስም አለኝ ኢየሱስ ክቡር ኢየሱስ እንደ ዜማ በጆሮ ይሰማል ኢየሱስ ክቡር ኢየሱስ ሌላ ውዳቃሪ የለም እንደ ኢየሱስ የእግዚአብሔር በግ ነፍሱም ስለ እኔ የሰዋ ኢየሱስ ክቡር ኢየሱስ በልቤ ውስጥ ሰላም አለኝ ኢየሱስ ክቡር ኢየሱስ ማንም ሊዋደው የማይችል ኢየሱስ ክቡር ኢየሱስ ሌላ ውዳ ጋሪ የለም እንደ ኢየሱስ የእግዚአብሔር በግ ነፍሱን ስለ እኔ የሰዋ ኢየሱስ ክቡር ኢየሱስ ያ የጣር ጊዜ ትዝ አለኝ ኢየሱስ ክቡር ኢየሱስ በመስቀል ላይ የሞተልኝ ኢየሱስ ክቡር ኢየሱስ ሌላ ውዳቃሪ የለም እንደ ኢየሱስ የእግዚአብሔር በግ ነፍሱን ስለ እኔ የሰዋ ኢየሱስ ክቡር ኢየሱስ ብሩክ ተስፋ ይታየኛል ኢየሱስ ክቡር
vous Jésus, papa t'aimait, honora le. Jésus, que vous Jésus, l'éla ouda, car il aime, de Jésus, exagérez, ne soucez-le, n'ayez à Jésus, que vous Jésus.
Amen.
አሜን አሜን ባንቺ እግዚአብሔር ይባርክሽ ክብር እሱ ኢየሱስ ብቻ እንደሆነ የሚያመላክት መዝሙር ነው እግዚአብሔር ይባርክሽ ሌላ
እየዘመራለሁ
እሺ አቶ በቀለ እግዚአብሔር ባርኩ
አሜን አዲሱ መጻፋችን 39 የበረከት ዝናብ አለ ግሩም የፍቅር ተስፋ የመታደስ ወራታ አዳኙን የሚላክ ማልኮት ያዘንባል የሚያሻነንም ሁሉ በጠብታ ሲወርደልን አብልጠን እንለምን የበረከት ዝናብ አለ መነቃቃት ያመጣል መንፈሱን ይሰልድልናል ለሁሉም ያዘንበዋል ማልኮት ያዘንባል የሚያሻነንም ሁሉ መጠብታ ሲወርደልን አብልጠን እንለምን የበረከት ዝናብ አለ ጌታ ቶሎ አዝንበው ሕይወታችንን አድሰው ቃልህም እናክብረው ባርኮት ያዘንባል የሚያሻነንም ሁሉ መጠብታ ሲወርደልን አብልጠን እንለምን የበረከት ዝናብ አለ ዛሬ ሊወርድ የሚችል ኢየሱስን ተስፋ ብናደርግ በመውሎ ለብንቀረብ ማርኮት ያዘንባል የሚያሻነንም ሁሉ በጠብታ ሲወርድልን አብልጠን እንለምን አሜን
አሜን አሜን አሜን እግዚአብሔር ባርኮት የግሩም መዝሙር ነው የእግዚአብሔር በረከት ዝናብ ሁሉ ጊዜ ለኛ እንደሚወርድልን የሚያመላክት ነው እግዚአብሔር ባርኮት ሌላ
ኔ ዘመራው
እሺ ሁለት ሳምሳም ይቻላል ማን ቀደም
እሺ
ዘመራው ተሮ
ከድሮ መዝሙ መጽሐፋችን 102 እንጀምራለን። የንጉሱ ልጅ ነኝ የፍቅር ልጅም ነኝ ከውቡ ግቢ ዋይለየኝም ደስታውን ይነግራል ከላይ እንደሚገኝ ልጆቹም ክብሩን ይለብሳሉ የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቴ በዙፋኑ ፊት ቀርባለ የንጉሱ ልጅ ነኝ እኔን ይወደኛል ምረቱንና ጸጋው ለኔ ነው ሁልጊዜ ይሰጣል ከቶም አይተወኝም እርሱ መጠጊያም ባዬ ነው የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቴ ዙፋኑ ፊት ቀርባለ የንጉሱ ነኝ ተስፋውን መርግጥ ነው ሁላችንን የሚጠራናል በሰማይ መንግስቱ ወደ ህይወት ውሃ በደስታ ስቀርብ ከፊቱ የንጉሱ ልጅ ነኝ የፍቅር ልጅም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቴ በዙፋኑ ፊት ቀርባለ
አሜን አሜን አሜን። ይህም ግሩም መዝሙር ነው። የንጉሱ ልጆች እንደሆን የሚያደፋፍረንና መተማመኛ የሚሰጠን ነው። እግዚአብሔር ይባርካችሁ ሁላችሁም። ግሩም መዝሙር ነው ያቀረባችሁልን። እግዚአብሔር ጨማምሮ ይባርካችሁ። እንግዲህ ሰዓታችን አለቀ። አሁን ቀጥታ ወደ ሰንበት ትምህርት የምንልበት ጊዜ ነው። እንግዲህ ሰንበት ትምህርት የመወያያ የምንማማርበት ጊዜ ነው። በዚህ ምሽት ሰንበት ትምህርቱን የሚመሩልን አቶ እንግዳው ናቸው። አቶ እንግዳው አሉ መስመር ላይ?
አለሁ።
እሺ፣ እግዚአብሔር ይባርኮት። መስመሩን ልቀቁሎ።
አሜን። አንተንም እግዚአብሔር ይባርክ። የዘመራችሁ እህቶችንና አቶ በቀለም ተባረኩ። በመዝሙሩ እንደተሻማችሁ በውይይቱም እንደምትሻሙ ተስፋ አለኝ። አሁን ጊዜ አልበቃም። አንድ ፈቃደኛ ሰው ተርፎ ቀርቷል አይደል? እና በውይይቱ ጊዜም እንደዚሁ እንደምትሻሙ እንዲያውም ቀደም ብዬ ነው እድል የምሰጣችሁ። እና ከዚያ በኋላ ደግሞ አንዳንድ ነገሮች ከተነጋገርን በኋላ ወደ መጨረሻ በቂ ጊዜ ተውላችሁ እና እንወያያለን። ዛሬ 13ኛው ትምህርት ነው። 13ኛው ትምህርት የመጨረሻው ማለት ነው። አንድ ሩብ ዓመት ጨረስ ማለት ነው ከመጀመሪያው ከዚህ ዓመት 2026 እና የሚገርም ነው በረረ እና የመታሰቢያውን አርዕስቱን እና መታሰቢያውን ልበልና ከዚያ በኋላ አንድ ጥያቄ ጠይቃቸዋለሁ። ሌላ ነገር ሳልል እዚያ አንዳንድ ነገሮችን ብለን እንወያያለን ወደ መጨረሻ። አርዕስቱ በአማርኛ የተተረጎመው እግዚአብሔር እንድናደርግ የሚፈለገውን ሁሉ ማድረግ ይላል። በእንግሊዝኛው ትንሽ ለየት ያለ ነው። ተመሳሳይ ነው ግን ለየት ያለ ነው። በእግዚአብሔር ፈቃድ ሁሉ መቆም ወይም የእግዚአብሔርን ፈቃድ ሁሉ ማድረግ ይላል እና መታሰቢያ ቁጥሩ እንዲህ ይላል። ቅድም ወንድሜ ማንቦልና ልድገመው። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ልብ አርጉ፣ በሁሉ አመስግኑ ነው ያለ። ፊደላችሁ ወይም ጸሎታችሁ የተመለሰ ሲመስላችሁ ወይም አንድ ጥሩ ነገር ሲሆንላችሁ አይልም፣ በሁሉ በሁሉ ነው ያለ እና ይሄን ብዬ ልጸልይና ተስፋ የሰጠኋችሁን ጥያቄ ጠይቃችኋል። እንጸልይ። በሰማይ ያለህ አባታችን ተመስገን። በያለንበት ክፍለ ጊዜ በሰላም አውለ፣ በሰላም አሳድረ፣ በሰላም አስመችተ ከዚህ የአንተን ቃል የምንወያይበት ጊዜ ስላደረስከን ተመስገን። ወገኖችንም ፈቃደኝነት ስለሰጠሃቸው ለማዳመጥ እዚህ ለመግባት ስለረዳሃቸው አመሰግናለሁ። እኔንም ይህን አዋይ ለመሆን ስለሰጠኝ ይህን መብት አመሰግንሃለሁ። ጌታ ሆይ ሁላችንም ተባብረን በመንፈስ ቅዱስ ተረድተን የምንማረውን ከስራ ላይ እንድናውለው እርዳን። በቀረው ጊዜ ሁሉ አትለየን ስለ ስምህ ብለህ አሚን። አቶ ብርሃኑ ወንድሜ እንደጠቀሰውም እኔም እንደጠቀስኩት ይሄ 13ኛው ሰንበት ትምህርት ነው። ስንማር የከረም ነው የሰንበት ትምህርቱ እንደሚለው አርዕስቱ ዋናው ሰማይና ምድርን ማስታረቅ በፊልጵስዩስና በቆላሳይስ ስለ ኢየሱስ መማር ነው የሚለው። እንማር ከርመናል እና ዋናው ተዋናይ ጳውሎስ ነው። ጳውሎስ ነው የሚያሽከረክረው ሁኔታውን ሁሉ። ደብዳቤው እየጻፈ ለቆላሳይስና ለፊልጵስዩስ እየጻፈ እየመከረ ብዙ ሰዎችን እያጠቃለ እያተባበረ ብዙ ነገር አድርጓል፣ እያደረገ ነው። ጥያቄ 12 ትምህርት ተምረናል። 13ኛው አሁን መጀመራችን ነው። እንዲያው ከዚህ ሩብ ዓመት ስለ ጳውሎስ ስለ ትምህርቱ ስለ ጳውሎስ አንድ ነገር ተናገሩ ብትባሉ ምን ትላላችሁ? እንዴት ነው የምትሉ? ምንድን ነው የምትሉ? ስለ ጳውሎስ ስላደረገው ስለ ሁኔታው ስለ ተማርነው ሁሉ አንድ ነገር ተናገሩ ብትባሉ፣ ይኸው 12 ሳምንት ተምረናል፣ 13ኛ ጀምረናል። ምን ልትሉ ትችላላችሁ? ጥያቄ ነው።
ሄሎ።
አቤት።
ብዙ የሚባል ነገር አለ።
እሺ።
እኔ አሁን እንድለኝ በውስጤ የመጣውን ሀሳብ ጳውሎስ ለዓላማው ቆራጥና ሌሎችንም ደግሞ ቆራጥ እንዲሆኑ በልብ ከልቡ የሚሰራ ራሱን አሳልፎ ለዓላማው እየሰጠ ሰው ነው ብዬ እላለሁ።
በጣም ጥሩ ነው። ቆራጥና ሌሎችም ቆራጥ እንዲሆኑ የሚያደፋፍር ከልቡ የሚሰራ ሰው ነው። በደንብ ይገልጸዋል ይሄ ነገር። ሌላስ?
ሄሎ።
መጣላችሁ? መጀመሪያ ያለው ያልሽው
ማዛ።
እሺ።
እኔ ደግሞ ለነፍሳት በጣም በቃ ለነፍሳት ያለው ናፍቆትና ጥማት የእግዚአብሔርን ወንጌል ለማስፋፋት እሱ የቀመሰውን ለሌሎች ለማካፈል በጣም የሚቀና እና ጠንካራ ሰራተኛ የወንጌል ወታደር ነው።
ይህን የወንጌል ወታደር ጠንካራ ሰራተኛ አንድ ሁለትን ጨምር አሉ ያልሽው እህቴና ሌላ ደግሞ ከዚያ በኋላ
በቀለ ነኝ።
እሺ አቶ በቀለ።
ምክንያቱ ጳውሎስ የኢየሱስ ክርስቶስ ፍቅር የገባው ወደኋላ የማይመለስ ጌታ ከመንገድ ካገኘው ከተለወጠ በኋላ ያለው ወደኋላ ያለኝ ጥዬ ወደፊት ያለ ለመያዝ ሮጣለሁ እንዳለ ነፍሳት ለማዳን ናፍቆት ያለው ለወገኖቹ የቆመ ታማኝ ወታደር ነው።
በጣም ጥሩ፣ በጣም ጥሩ። እንዲያው እኔ ልለው የነበረውን አንድ ነገር ብለዋል፣ እኔ ስናገር እጨምርበታለሁ። ሌላ ሰውን ጨምር ወይስ ለመናገር የሚፈልግ ካለ እንጨምር፣ አለዚያ የእኔን ሀሳብ እንጨምርን። አቤት።
ህይወቱን ለእግዚአብሔር አሳልፎ የሰጠ
እንደገና በይ።
ህይወቱን ለእግዚአብሔር አሳልፎ የሰጠ እና ደግሞ ግድ የሚለው ለወንጌል ሰዎች ፍቅርን የሚያሳይ የፍቅር ሰው።
በጣም በጣም ጥሩ። እንትን ስላልሆነ የሚሰማ የገደል ማሚቶ የሚሰማ የኔውን ክፍት ስለሆነ ነው መሰለኝ። በጣም ጥሩ ነው። ሁላችሁም ያላችሁ ተመሳሳይና ወሳኝ ነው። አቶ በቀለ የእግዚአብሔር ፍቅር የገባው ማርሸትም እንደዚህ ጠቅሰሸዋል እና ይህን ካላችሁ ዘንዳ ባለፈው ሳምንትም አንብበነዋል። አንደኛ ቆሮንቶስ 13:4-7 ያለውን ሰው ያለውን አንድ ሰው ያንብብልኝ። በጣም ስለ ፍቅር የሚገርም አገላለጽ ባለፈው ሳምንት ቆጥሬው 16 የፍቅር ጠባዮች የፍቅር ማንነቶች ተገልጸዋል እዚያ ውስጥ እና ይሄን ስናነበው ጳውሎስ የክርስቶስ ፍቅር ምን ያህል እንደገባው በፍቅር ተነሳስቶ እንደሚሰራ ይገባናል እና እንደገና እናነበው ብናነበው በጣም የሚጠቅም ክፍል ነው ብዬ ነው ማምነው። እሺ
13:4-10 ነው። ምዕራፍ 13:4-7 ፍቅር ይታገሳል፣ ቸርነትም ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል ሁሉን ያምናል ሁሉን ተስፋ ያደርጋል በሁሉ ይጸናል
ደረሽ?
አዎ ጨርሻ
በጣም የሚገርም ነገር ነው ይሄ ሁሉ ነገር ደርድሮ የጻፈው ፍቅር ያውም የክርስቶስ ፍቅር ስለገባው ነው እና ቀድም ያላችሁትን ሁሉ ያደረገው በፍቅር ተነሳስቶ ነው የክርስቶስ ፍቅር የሰዎች ፍቅር የሚወደው ደግሞ የሱን ተከታዮች ብቻ ሳይሆን ያሰሩትን የሚያሰቃዩትን ሰዎች ጭምር ነው እነሱንም ያስተምር ነበር ወደ ክርስቶስ ለማምጣት ከነሱ መካከል ያመን አለ እስረኞችን ሁሉ ያስተምራል ሌሎችንም የእስረኛ አለቆችንም አስተምሯል ስለዚህ ፍቅር የገባው እንዳላችሁት ቆራጥ በሕይወቱ የወሰነ ለክርስቶስ ለመሞት የተዘጋጀ ወታደር ቆራጥ ወታደር ነው ወታደር ብላችኋል ብዙዎቻችሁ ወታደር ለመንግስት እንኳ ለምድራዊ መንግስት ሕይወቱን ሽጦ እሞታለሁ እንደሚሞት እያወቀ ነው የሚሄድ አሁን በኢራን እና በአሜሪካ እና በእስራኤል በሚካሄደው ጦርነት ማአት ሰው አልቋል አሜሪካኖች እንኳ እነሱ ህይወት ነው በጣም አስፈላጊ የሚመስላቸው ሌላውን አይቆጥሩትም ይቅርታ 13 ወታደር ከ200 በላይ ሰው ቆስሎባቸዋል እና የምድር ወታደሮች እንኳ በህይወታቸው ይቆርጣሉ ወታደሮች ስለሆኑ ማን ነው ጳውሎስም እንደዚያው ቆራጥ ወታደር የመጣ ይምጣ ብሎ ለጌታው የታጠቀ መሆኑን በኤፌሶን ላይም የወታደርን በኤፌሶን 6 ብዙ ሰዎች እያስተማሩበት ነው ሰሞኑን ጥሩ ነው ወታደርነት የወታደርን ልብስ ነው ልበሱ ያለ ነገሩ ዘመቻ ነው ጦርነት ነው ይሄ የገባው ነገር ግን በፍቅር የተሰለፈ ሰዎችን የሚወድ ሰው ነው እና የሰንበቱን በኋላውን ምንባቡን ላምብብ እና ከዚያ አንድ ሁለት ሀሳቦች ይዤ ማስነበባቸውም ጥቅሶች አሉ ስለ ስልጠና ለአንድ ስራ ስልጠና መተባበር የሚል አሉ የሰንበት ትምህርቱ ከሰንበት በኋላው ላይ በዚያ ላይ አንዳንድ ሀሳቦችን እንነጋገር እና ለእናንተ ምድል እሰጣቸዋለሁ እንዲህ ይላል ምንባቡ አቤት
ወደዚያ ከመሄድ በፊት ስለ ጳውሎስ እንዴት ያለ ሰው እንዴት ያለ አገልጋይ እንዴት ያለ መሪ እንዴት ያለ ተመራማሪ መሆኑ ብቻ ሳይሆን ጥያቄህ እንደው ሰፋ ያለ ሆኖ ነበር እኔ የተሰማኝ
እሺ
ስለሱ መና ስለሱ ብቻ ሳይሆን እኛስ ምን ተማርነ ምክንያቱም 13ኛው ትምህርት ይልክ ኳርተሩ ሲያልቅ ሰሚስተሩ ሲያልቅ ትምህርቱን እንደምናጠቃልለው ማጠቃለያ መሆን አለበት እርግጥ ጻፊው እንደዚያ ብሎ አላቀረበውም ግን መሆን ያለበት ይመስለኛል እና አንተ የጠየቀው ጥያቄ አጠቃላይ የሆነ ምን ተማርነ ይሄው ወደ መጨረሻው ደረስነ ሰሚስተሩ አለቀ እና ምን ተማርነ የሚል አርጌ ነው እኔ የተረጎምኩት
በጣም ጥሩ ምን ጀምረዋል
ብዙ ነገር የተማርነ መሰለኝ በጣም ብዙ ነገር ከተማርናቸው እኔ ብዙ ነገር ነው የተማርኩ አንድ ሁለት ሰዓት ብትሰጠኝ ላቀርብ እችላለሁ ግን
አንድ ሰዓት እችላለሁ ሁለተኛው ግን አቸ
ባጭሩ በዚህ በቆሎሳያስ በኤፌሶን እና በቆሎሳያስ የተማርነው አንደኛ ቅድም የተነበበው ጥቅስ ጥሩ ጥቅስ ነው የእግዚአብሔር ህግ የፍቅር ህግ እንደሆነ የእግዚአብሔር ህግ ህግ አስፈጻሚ ፖሊስ የማያስፈልገው ግላዊ ላንተ ለኔ ለርሷ ለሱ የሆነ በፍቅር የተመሰረተ ህግ ደግሞ በስራ ላይ ወደ ስራ ሲተረጎምም በፍቅር እንደሆነ ለዚህ መሰረቱ ህጉን ማወቁ ውነቱ ምን እንደሆነ ውነት ምን እንደሆነ ያንን ውነት መርምረን ደግሞ ስናውቅ ያንን ውነት የሰጠና አምላክ ያስተማረና አምላክ ታማኝ እንደሆነ ልንተማመንበት እንደምንችል በእንግሊዝኛው trust ምናደርገው አምላክ እንደሆነ እና በመጨረሻ ህግ በተለይ ላመነ ለተጠመቀ ለዳነ ይሄን አድርግ ይሄን አታድርግ ሳይሆን የአእምሮ አስተሳሰብ በአእምሮአችን አራተኛው የህጉ ክፍል የመጀመሪያው በፍቅር የሁለተኛው በእውነት የሶስተኛው በእምነት አራተኛው ህግ ማለት እንዴው ይሄን አርጋል ይሄን አላደረክም ሳይሆን በአስተሳሰባችን በአእምሮአችን እንዴት እንደሆነ በልቡ የተመኘ የሚለው ጌታ ኢየሱስ ክርስቶስ ልክ አድርጋ ታድርግ የፈጽም አትፈጽም ሳይሆን ህሊናችን ምን እንደሆነ ህሊናችን ህጉ ሲገባን የእግዚአብሔር ፍቅር ማንነቱ ሲገባን በህሊናችን ምናወጣው ምናወርደው ምናስበው እንዴት እንደሆነ እንድንመረምር የእግዚአብሔር ህግ ከዓለማዊ ህግ የሚለያቸው እንደዚህ ያሉ እንደሆኑ ተምሬያለሁ። ሌላም ብዙ የተማርኩት አለኝ። በዚህ አንጻር ሳይው ነው ለምሳሌ ሚስትህን ግዛት ሳይሆን ሚስትህን ብትሞትላት እሷም ትሞትልሃለች፣ ትወድሃለች፣ ታከብራለች። ፈቃደኝነትን የሚጠይቅ ትምህርት ትልቅ ትምህርት ነው። እኔ በዚህ በ12ቱ ትምህርቶች የተማርኩት ከዚህ ላይ ላቁም።
ተባረክ። ጥሩ አስፋፋው። እኛ ቀንጨፍ ቀንጨፍ አድርገን ባጭሩ የተናገርነውን አብራራው። ተባረክ። አመሰግናለሁ። እንዲያውም ይሄን ነገሩን ከማንበብ ከጊዜ አንጻር የተነሳ ምንባቡ የሚለው ምንድነው? ጳውሎስ ራሱ ሰልጥኖ መስራት ሳይሆን ሌሎችን አሰልጥኖ ሌሎችንም አስተባብሮ ብቻውን ከመስራት ከሌሎች ጋር ተባብሮ እንደሰራ መሰልጠን በትክክል መሰልጠንና ተባብሮ መስራት ምን አይነት መልካም ውጤት እንደሚያስገኝ ነው። ከዚህ የተነሳ ከጳውሎስ ሌላም በአንድ ስልጠና ሰልጥኖ ያ ስልጠና በማይመለከተው ነገር ሊሰራ ስለሞከረ ያልተሳካለት፣ በኋላ ግን ትክክለኛውን ስልጠና አግኝቶ በፊት በአጉል ባልሆነ መንገድ የተሰለፈበትን ስራ እንዳከናወነ ጳውሎስም በመጀመሪያ የነበረው ስልጠና ሊቅነቱ የፈሪሳውያን ባለስልጣን መሆኑ የሕግ አዋቂ መሆኑ ለኋለኛው ስራው እንዳረዳውና ስልጠና እንደሚያስፈልገው ሙሴና ጳውሎስ መጀመሪያ የሰለጠኑበት ስልጠና ለተፈለጉት ስራ በቂ ስላልሆነ በዚያ በማይሆነውን ነገር ለምሳሌ በመሐንዲስነት ሰልጥኖ ሕክምና እንደ መስራት አይነት ሞክረው ስላልተሳካላቸው እንደገና መሰልጠን ነበረባቸው እና ሁለት ጥቅሶች እናነብ። በዚህ የተነሳ የመጀመሪያዎቹ ሙሴና ጳውሎስ እንዴት ባልሆነ መንገድ እንደጀመሩ ስልጠናቸው ትክክል ስላልነበረ ሊሰሩት ለፈለጉት ስራ ሁለቱም ለእግዚአብሔር ለመስራት ነበር የተሰለፉ፣ ግን አስፈራራቸው አጀማመራቸው እንዴት እንዳላማረ በኋላ ግን ሲሰለጥኑ እንዴት ሊሰሩ ለመሰልጠን ምን እንደወሰደባቸው ምን እንዳስፈልጋቸው የሚረዱን ከመጀመሪያውም አንዳንድ ጥቅስ ከሁለተኛውም አንዳንድ ጥቅስ አንብበን በእነሱ ትንሽ እንወያይና ለእናንተ ድል እሰጣቸዋለሁ። እሺ፣ ሁለት ሰዎች መጀመሪያዎች ሁለት ጥቅሶች የሚያነቡልኝ፣ አንደኛው ዘፍጥረት 2:11-15 የሁለተኛው ደግሞ የሐዋርያት ሥራ 9:1-3 እነዚህን የሚያነብሉኝ ሁለት ሰዎች እፈልጋለሁ።
አነባለሁ። ዘፍጥረት 2
ዘጸአት ማለት ነው። ይቅርታ፣ ዘጸአት ዘፍጥረት ብዬ ጽፌዋለሁ። ዘጸአት ማለት ነው።
እሺ፣
ዘጸአት 2:11-15
በዛም ወራት እንዲህ ሆነ፣ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የስራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያውን ሰው ሲመታ አየው። ወዲህና ወዲያም ተመለከተ፣ ማንም አላየውም። ግብፃዊውንም ገደለ፣ በአሸዋም ውስጥ ሸሸገው። እስከ ስንት ነው? እስከ 15። በሁለተኛውም ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራህን ትመታለህ አለው። ያም በእኛ ላይ አንተ አለቃ ወይስ ዳኛ ማን አደረገህ? ወይስ ግብፃውያን እንደገደልከው ልትገድለኝ ትሻለህን አለው። ሙሴም በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህ ነገር በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ።
በጣም ጥሩ ተባረች። ይሄ እንግዲህ የሙሴ ሙከራ ነው። ሙሴ የሰለጠነው በሌላ መንገድ ነው። የጦር መኮንን ነው። ሌላም ብዙ ትምህርት ተምሯል። ምርጥ ልዑል ስለነበር ከምርጥ የንጉሳዊ ትምህርት ቤቶች የተለያዩ ትምህርቶችን ተምሯል። ግን እናቱ በልጅነቱ ያስተማራችው የወገኖች ጭቆና፣ የእግዚአብሔር ማንነት፣ ወገኖችም የእግዚአብሔር ሰዎች እንደሆኑ ያውቃል እና ሲጠቁ አልወደደም። ሲጠቃ ያው በሰለጠነው ስልጠና ያን በወታደርነቱ በጁዶ ይሆናል እንግዲህ ያለው ገሎ ቀበረው። ነጋው ወገኖች ሲጣሉ አይቶ ሲሄድ እንዲያውም ከአንተ ማን በእኛ ላይ ሹም አረገ ብሎ ነገሩ እንዳልሆነ ሆነ፣ መሸሽ በቃ። እና የሆነው ምንድን ነው? አሳቡ ጥሩ ነበር፣ ግን አሰላለፉ የማያዛልቅ ነገር ነው። እግዜር ያሳያቸው። ብቻውን ሆኖ ወታደር እንኳን አልዘጋጀም፣ አልመለመለም። ብቻውን ሆኖ ህዝቡን ነፃ ለማውጣት መሞከር እብደት ነው። ከዚያ የተነሳ የራሱን ህይወት አጋልጦ ለመሸሽ በቃ እና ሌላ ስልጠና አስፈልገው። ያን ወደኋላ እንሄድበታለን። የሐዋርያት ሥራ 9:1-3 ስለ ጳውሎስ ደግሞ
አነባዋለሁ።
እሺ፣
ሐዋርያት ሥራ 9:1-3 ሳውል ግን የጌታን ደቀ መዝሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ።
1-3 ነው?
አዎ፣ 4 ደግሞ
የለም፣ 3 ይበቃ። እንዲያውም 1-2 ይበቃ ነው። እሺ እሺ፣ 1-3 ጨረሰሻ?
አዎ ጨርሽ።
እሺ፣ በጣም ጥሩ በጣም ጥሩ። እንግዲህ የሁለቱ ተመሳሳይ ነው። ሁለቱም ቅን ሀሳብ ነበራቸው። ሙሴም ወገኖቹን እና እግዚአብሔር የሚያገለግል መስሎት ነበር። ሳውልም እንደዚያው እግዚአብሔርን የሚያገለግል ቀንቶ ነው እግዚአብሔር ያኔ ለነበረው ለእግዚአብሔር ቤተክርስቲያን ማለት ለአይሁዶች አቋም ቤተክርስቲያን አይባልም ያኔ ቤተመቅደስ ቅናቱን ለእግዚአብሔር ቀንቶ ነው ያረገውን ያረገ ነበር። ነገር ግን የሚያደርገው ነገርና የተለጠነበት ነገር ያልተያያዘ ሆነ እና ከዚህ የተነሳ መሳሳታቸውን አይቶ እግዚአብሔር ግን ቅን ሰራተኞች መሆናቸውን ችሎታ ያላቸው መሆናቸውን አይቶ ሊያሰለጥናቸው ፈለገ። የሙሴን ስልጠና በዘጸአት 3:1-10 እናገኘዋለን። አንድ ሰው የሚያነብልኝ ይፈልጋል? ዘጸአት 3:1-10
ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾት ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ሳይቃጠል አየ። ሙሴም ሊሄድና ቁጥቋጦው ስለምን አልተቃጠለም ይህን ታላቅ ራእይ ሊይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ ቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱ ወደ መልካሚቱ አገር ወደ ከነአናውያንም ወደ ኬጣውያንም ወደ አሞራውያንም ወደ ፌርዛውያንም ወደ አውያውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ። ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየው። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማነኝ አለ አለው።
እሺ ተባረኪ። ይኸው እንግዲህ ሙሴ በመጀመሪያ ራሱ በራሱ ጉልበት ወገኖቹ ሊረዳ ሞክሮ ነበር። ትክክለኛውን ስልጠና ካገኘ በኋላ ግን ለዚያ ስራ ብቁ አለመሆኑን ወረድ ብለን ብናነብ ብዙ መረጃ ብዙ መመሪያ ተሰጥቶታል። ነገር ግን ከዚህ ዋናው ሀሳባችን ስልጠና እንዳስፈለገው አዲስ ስልጠና 40 ዓመት በምድረ በዳ ተቀምጦ በግ ጠባቂ ሆኖ ብቻ አልኖረም። መጽሐፍንም ጽፏል ይባላል። እንግዲህ ዘፍጥረትንና ኢዮብን ጽፏል ሚሉ አሉ። ያው ሆነ ሆኖ የራሱን ብቁ አለመሆኑን ተረዳ። የእግዚአብሔር እርዳታ የሚያስፈልገው መሆኑን እንዲያውም እንቢ ብሎ ወንድሙ ረዳት ሆኖ ካልሄደ አልሄድም ብሎ ከወንድሙ ጋር ተባብሮም ለመስራት ፈቃደኛ ሆነ። በኋላም ታሪኩ እንደምንከታተለው በአማቱ ምክር ረዳቶችን ከሱ በታች ሹሞ ከሰዎች ጋር ተስማምቶ መስራት ቻለ። ከዚያም በላይ እነ ኢያሱን የመሰሉ ደቀ መዛሙርት አሰልጥኖ እሱ በሚሞትበት ጊዜ የመሪነቱን ኃላፊነት አስረከበ። መልካም መሪ ማለት ይሄ ነው። አሰልጥኖ ስራውን ለብቁ ሰዎች የሚያስረክብ ይሄ ሁሉ የሆነው ትክክለኛው ስልጣና ስላገኘና ለመሰልጠን ፈቃደኛ ስለሆነ ነው። እና የሳውል ስልጣናም ተመሳሳይ ነው። እናንበው የሐዋርያት ሥራ 9 3 እስከ 19 ነው። 3 እስከ 10 ያለውን አንድ ነው አንድ ሰው ቢያነብ እና 11 እስከ 19 ያለው ለአንድ ሰው የሚበዛ ከሆነ ተከፋፍላችሁ ብታነቡልኝ ደስ ይለኛል።
ያነባዋለሁ።
እሺ፣
ከሶስት እስከ አስር ድረስ ያለውን አነባለሁ።
እሺ።
ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርግ ዘንድ የሚገባህን ይነግሩሃል አለው። ከእርሱም ጋራ በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ።
እሺ፣ እስከ 10 አነበብሽ?
አዎ።
11 ጀምሮ ደግሞ አንቺ ካልበዛብሽ አንቺም ልታነብ ትችያለሽ፣ ሌላ ሰው የሚያግዝሽ ካለ ከ11 እስከ 19
አነባለሁ።
እሺ።
ጌታም አለው፣ ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል። ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም አለው፣ ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና። ሐናንያም ሂዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱን በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ መብልም በልቶ በረታ። በደማስቆ ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ።
ተባረኪ። በአጭሩ ትንሽ ነገር ልበልና ጊዜው ለእናንተ ስጣችሁ። ሳኦል በሚያደርገው ነገር አምኖበት ቅን ስለነበረ እግዚአብሔር እንደገና አሰልጥኖ በትክክለኛው መንገድ እንዲሰራ እድል ሰጠው። በአንድ ሌላ ክፍል በምናጠናበት ጊዜ በቆርኔሊዮስ እና በጴጥሮስ መካከል ያለውን ስናጠና ምን ብዬ ነበር? እግዚአብሔር መልእክተኛውንም መልእክቱን የሚቀበለውንም ያዘጋጃል። ሐናንያን አዘጋጀለት። እግዚአብሔር የሚሰራው ሰዎችን በሰዎች አስተምሮ እሱ እየመራ እስበሳቸው ሰዎች እንዲማማሩ እንዲመራሩ የሚያደርግ እግዚአብሔር ነው። ለአገልጋዮችም ለተገልጋዮችም መንፈስ ቅዱስ ልኮ ያገናኛቸውና ያስተምራቸዋል። እና ጳውሎስ አሁን ሳውል ጳውሎስ ሆነ፣ ግን መሰልጠን ነበረበት። በፊት የነበረውን መጥፎውን ትምህርት መርሳት ነበረበት። አዲስ ትምህርት መማር ነበረበት። እና አሁን ሲያስተምረን የሰነበተው ጳውሎስ የእግዚአብሔርን ፍቅር ተቀብሎ በትክክለኛ መንገድ ከሰለጠነ በኋላ ነው። እኛም ምናልባት አንድ ነገር እናደርግ አስበን ይሆናል። አላማችን ጥሩ ሳለ አሰራራችን የተሳሳተ ሊሆን ይችላል። ግን እንደ ጳውሎስ እና እንደ ሙሴ እንደገና ከሰለጠን እግዚአብሔር መንገድ ፈልጎ ያሰራናል፣ ስራውን ይሰጠናል ለማለት ነው። አንድ ስድስት ደቂቃ ብቻ ነው ያተረፉላችሁ። እንወያይ። ጥያቄም ያላችሁ አስተያየትም ያላችሁ ጨምሩበት። ጊዜ አነሳችሁ እያልሁ ይችንም ላትጠቀሙ ነው እንዴ? እሺ፣ ወንድም ብርሃኑ ይበልና ለምለሜ ከዚያ በኋላ።
ኦኬ። ያ በጣም ጥሩ ጥቅሶች ለተነበቡ በተለይ ከመተሳሰባ ጥቅሳችንም ጋር በጣም የሚያያዝ ነገር ነው አለ። አሁን በሁሉም አመስግኑ፣ ይህ ምን ስለሆነ ነው አለ? የእግዚአብሔር ፍቃድ ስለሆነ። አሁን እነኚህ ሁለቱ ሰዎች እንግዲህ በራሳቸው መንገድ ለመሄድ አስበው ነበረ፣ በራሳቸው ሁሉን ለመፈጸም ግን መጨረሻ እግዚአብሔር መጥፎን ነገር ወደ መልካም ለውጦ እንዴት እንደሚጠቀም ያሳየናል። ይሄ ሁሉ ደግሞ በክርስቶስ ኃይል በሱ ጸጋ እንደሆነ እንዳውም ከዚህ ከመታሰበ ጋር በዚሁ ነው ያገናኘሁት። ስለዚህ እግዚአብሔር ሁል ጊዜ በመልካምም በክፉም ቦታ ተገኝቶ ሁሉም ነገር ለጥሩ ነገር እንደሚያውል በዚህ ላይ ተረዳው። ስለዚህ እግዚአብሔር አምላካችን እጅግ አድርጌ አመሰግነዋለሁ።
ተባረክ፣ አሜን። እህቴ ለምለሜ።
እሺ፣ እኔ ደግሞ ከዚህ ምን እኛ እንማራለን? በዘመናችን ሁልጊዜ የምንሰማው መጽሐፍ ቅዱስም የተጻፈው በመጽሐፍ ቅዱስ ስለ እነሱ መናገር ነው። ግን እኔ ይህን አረኩ እግዚአብሔር ረድቶኝ እንዲሆነ የሚል አልሰማሁም። እና እንዴት ነው እንዲያ ልናደርግ የምንችለው?
ጥያቄ እየጠየቅሽ ነው?
አዎ።
እሺ፣ እንዴት ነው? እኔም ተርከዝ ለማድረግ ሞክሬ ነበር። እንዴት ነው የምናደርገው? ጥሩ ጥያቄ ነው። መልስ ስለ እነዚህ ሰዎች እየተማር ነው። እኛስ ምን እንዴት ነው በህይወታችን የምናውረው ነው?
ሄሎ
እመት፣
የጳውሎስን ህይወት ስንመለከተው እነ ጌታ ኢየሱስ በጣም የጸሎት ሰው ነው እና ደግሞ ያን በቅናት ነበርኩ ሲያሳድድም የነበረው ለእግዚአብሔር እየሰራ መስሎት ነበረ። እግዚአብሔር ያንን ጉልበቱን ያንን ቅናቱን ነው ወደ መልካም የለወጠው እና ለሶስት ቀን ምግብ አልበላም። በጸሎት በጾም በእግዚአብሔር ፊት ምን እንዳደርግ ነው የምትፈልገው ብሎ ቆይቶ ነበረ በጸሎት በጾም። እኛም እንደዛ እግዚአብሔርን መጠየቅ አለብን፣ ምን እንድናደርግ እንደሚፈልግ መንፈስ ቅዱስ እንዲሞላብን፣ መንፈስ ቅዱስ እንዲመራን፣ የእግዚአብሔርን ድምፅ ለይተን ማወቅ እንድንችል። ጌታ ሆይ ምን እንዳደርግ ትፈልጋለህ? አንተ ማነህ እኮ ነው ያለው። ጌታ ሆይ አንተ ማነህ? እና እንደዛ የእግዚአብሔርን ድምፅ መስማት፣ ምሪቱን መከተል እንድንችል መንፈስ ቅዱስ እንዲያግዘን፣ መንፈስ ቅዱስ እንዲሞላብን በየዕለቱ ጌታ ኢየሱስ ይጠይቅ እንደነበረ እኛም በየዕለቱ በፊቱ መቆየት አለብን፣ ድምፁን እስክንሰማ፣ ምሪቱን እስክንሰማ፣ እስክናውቅ ድረስ። ከዛ ደግሞ መታዘዝና መቀጠል አለብን ወደሚመራን ሁሉ።
ተባረክ እህቴ። ሌላ ሰውም ይጨምራል? ወደ ለምለም ከመመለሴ በፊት እኔ ትንሽ ልጨምርበትና ምንድን ነው የእግዚአብሔርን ፈቃድ ሁሉ ማድረግ ይላል አይደለ? አርዕስቱ የሰንበት ትምህርታችን እና የእግዚአብሔርን ፈቃድ ለማድረግ ፈቃደኛ ካልሆነ እኛ የምንፈልገን ብቻ ለማድረግ ካልሞከር እግዚአብሔር ፈቃዱን ያሳየናል። ሙሴን እና ጳውሎስን ያሳያቸው ለእኛም ያሳየናል። አሁን የተባለውም ጸሎትም መጸለይም ሁሉም ነገር፣ ዋናው ነገር ግን ፈቃደኛ መሆን። ለማዳመጥ ፈቃደኞች ነን ወይ? ጸሎቱ ስንጸልይ እኛ መጸለይ ብቻ ነው ወይስ መልሱን እናዳምጣለን? እና ፈቃደኝነት ያስፈልጋል። መጾም መጸለይ ያስፈልጋል። የእግዚአብሔርን ፈቃድ ለመከተል ፈቃደኞች መሆን አለብን ነው እኔ የምምለው። ለምለም፣ የአንቺስ ምን ታያለሽ?
አሁን ካልሆን ብዙም አይለይም የኔ አመለካከት። ምክንያቱም ፍንቶቻችንን አሁን የትናየት አንገናኝም ለባካል እንገናኝ ብንል ስንት ገንዘብ እናወጣለን። ግን ይሄ ቴክኖሎጂ የትም የት ሁነን በዚህ መስመር ላይ የእግዚአብሔርን ቃል ልናጠና ይረዳናል። ይህም ግን ወስደን እንዴት ከስራ ላይ መዋል አለብን? ከስራ ላይ ስል የጸሎት ቡድኖች በማድረግ በተለየ ጊዜ ችግር ያላቸው ደግሞ ችግራቸውን እንዲያዋዩን መፍትሄን ለመስጠት መሞከር እንዲያማረግ የምንማረው ከስራ ላይ እያዋለ ነው ብዬ አምናለሁ።
እሺ፣ ተባረኪ፣ ተባረኩ። እንግዲህ መልካም ውይይት ነበረን። ዋናው ነገር በማይሆን ነገር የሰለጠንበትን ነገር ረስተን እግዚአብሔር ሊያሰለጥነን ፈቃደኛ ሲሆን፣ አሰልጥኖ ለስራው ሊያሰልፈን ፈቃደኛ ሲሆን እኛም ፈቃደኛ መሆን አለብን። እኛ ብቁ አለመሆናችን መገንዘብ አለብን። ብቁ የምንሆነው በእግዚአብሔር እርዳታ ብቻ ነው። ሙሴና ሳውል የተረዱት እንደዛ ነው። በመጥፎ ጀመሩ፣ ነገር ግን እግዚአብሔር ሳሳያቸው ለመከተል ፈቃደኛ ስለሆኑ ብዙ ነገር ለእግዚአብሔር መስራት ቻሉ። እኛም የእነሱን አርአያ ተከትለን የእግዚአብሔርን ፈቃድ እንዳናደርግና በመራን መንገድ ሁላችንም መክሊት አለን፣ በሰጠን መንገድ እሱን ተከትለን ሌሎችን ወደ ክርስቶስ አቅርበን እኛም በበለጠ ወደ እሱ ቀርበን ለሰማይ እንድንበቃ እግዚአብሔር ይርዳን። ልጸልይና እንጨርስ። በሰማይ ያለ አባታችን እናመሰግናለን። አሁን ከመካከላችን ተገኝተህ ስለገለጽክልን፣ ስላስተማርህን እናመሰግናለን። በተማርነው ደግሞ ኖረን በበለጠ ወደ አንተ ቀርበን ሌሎችን ማቅርበን ለመንግስተ ሰማያት እንድንበቃ እርዳን። የቀረውን ፕሮግራም ባርክልን። ስለ ስም ብለ አሜን። ጨርሻለሁ ወንድም ብርሃኑ።
አሜን አሜን። ካሽግራው እግዚአብሔር ባርኮት። በጣም ጥሩ ውይይት ነበረ። በጣም በሚገባ ከሌሎችም ጥቅስ ያመጡ ነው ያስተማሩን። እግዚአብሔር ባርኮት። በሀሳብም በጥያቄም የቀረባችሁት ሁሉ እግዚአብሔር ይባርካችሁ። ሰንበት ትምህርት እንግዲህ እንደዚህ በውይይት ሲቀረብ ነው ጥሩ የሚሆነው። ለዚህ ሁሉ ተባረኩ። እንግዲህ ወደ ሌላው ፕሮግራም ከመሄዳችን በፊት ማስታወቂያ ይኖረናል። ዶክተር ፍሳ የሆነ ማስታወቂያ ይነግረናል። ዶክተር ፍሳ መንገድ ላይ አለ? መስመር ላይ
አለሁኝ።
እሺ እሺ
እሺ። ታንክ ዩ። ትላንትና ትንሽ ለመናገር ሞክሬ ነበረ። ሰንበት ትምህርትም እየተካሄደ ስለነበረ ብዙ ጊዜ መውሰድ አልፈለግኩም። ጥቂት እንደምታግዙኝ ተስፋ አደርጋለሁ። አንዳንድ የዘገዩ ስራዎች ነበሩ። በተለይ ፖስተሩን ካዘጋጀና ከለጠፈን ቆይተናል። የዚህኛን ከጁላይ ፈርስት እስከ ጁላይ ፋይቭ የምናደርገው ኮንፈረንስ የኮንፈረንሱን ታይትላችን ያደረግነው ግሎባል ኢትዮጵያን አድቬንትስ ኮንፈረንስ ነው ያለው። ይህም ደግሞ የኖርዝ አሜሪካ ብቻ ሳይሆን ከሁሉም ቦታ ሰዎች የሚመጡበት እንዲሆን በማሰብ ነው። ፕሮግራም ታይትላችን ሆሊነስ ቱ ጋድ ኢን ዲስ ኤራ ኢን ዲስ ኤጅ የሚል ነው፣ ወይም ደግሞ ቅድስና ለእግዚአብሔር በዚህ ዘመን። ጥቅሱንም የወሰድ ነው በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ነው። በዚህ ፕሮግራም ላይ ዋናው ተናጋሪያችን ወንድማችን ድሪባ ፈቃዱ ነው። ይህንን ወጣት ልጅ ደግሞ አታውቁት። ድሪባ የፓስተር ፈቃዱ ኦላና ልጅ ነው። በጣም ጎበዝ፣ እግዚአብሔርን የሚወድና ኖሌጀብል፣ እዚህ አካባቢ በእንግሊዝኛም በአማርኛም በሰፊው እግዚአብሔርን የሚያገለግል ልጅ ነው። በዚህ ፕሮግራም ዋና ተናጋሪው እሱ ቢሆንም የጤና ትምህርቶች አካተናል፣ የፋይናንስ ትምህርትም አካተናል። እንዲሁም ደግሞ ታሪካዊ የአድቬንቲስት መንደር በተለይ በባትል ክሪክ ያለውንም ቦታ ለመጎብኘት እቅድ ይዘናል። እነዚህ ጀነራል እቅዶች ሲሆኑ ለህፃናትና ለወጣቶችም ደግሞ እንደዚሁ የተለየ ተናጋሪ አዘጋጅተናል። ምናልባት ላታቁት ይችላልችሁ ካወቃችሁት ግን ዶክተር በእምነት የሚባል ልጅ አለ። የአስመራ ልጅ ነው፣ ኤርትራዊ ነው። ነገር ግን በጣም እግዚአብሔር የሚወድ ሜዲካል ስቱደንት ቢሆንም ሜዲካል ተማሪ ሜዲካል ዶክተር ቢሆንም ነገር ግን ራሱን እግዚአብሔር አስገዝቶ በጤናው ሚኒስትሪ ውስጥ በጥልቀት እንዲሁም ደግሞ በምርስ ይባለው ካንትሪ ሊቪንግንም የሚኖር እግዚአብሔር በትንቢት መንፈስ የሰጠውን ዳይሬክሽን በተቻለው አቅም ለመኖር የሚወድ ልጅ ነው። በጣም የሚደንቅ ልጅ ነው። ለወጣቶች ጥሩ ትምህርት ይዞ የተዘጋጀ ነው። እህታችን ትዕግስትም እዚህ ያለች ትረዳዋለች። ሌሎቹም ሜቢ አንድ ተናጋሪም ሊኖር ይችላል እንጠብቃለን። እንደሚመጣ ተስፋ ሰጥቶናል። ለወጣቶች እና ለህጻናት ህጻናትንም ያስተምራሉ። ጤና ፋይናንስ ጉዳይ ላይም ፋይናንስ ልምድ ያላቸው አንድ እህት አለች። ሌሎችም ካገኘን እንደዚሁ በስሩ በራሳችን ጊዜ በምናደርገው ልናገኝ ይችላል። ግን አንድ ተናጋሪ ለጊዜው ይበቃናል። እነዚህም ፕሮግራሞች ያካተተ ኮንፈረንስ ነው ያዘጋጀ ነው። በዚህ ይህንን ፕሮግራም የሚካሄደው ከዚህ በፊት ባደረግንበት በአንድሬስ ዩኒቨርሲቲ ነው። እንግዲህ ይህን ፕሮግራም ኢንተንሲቭ ለባለፈው ለአንድ ዓመት ነው ወይዘው ስንሰራበት የነበረው ለባለፈው ስድስት ወር ስንሰራበት ነበረ። ሌላ ቦታ ለማድረግ አስበን ነበር፣ ነገር ግን ሌላ ቦታ ማግኘት ታፍ እንደሆነ ገባ። ሶ ለኔክስት ኮንፈረንስ የሚያስብ ሰው ከሁለት ዓመት በፊት ቦታ ማቀድ አለበት። ሌላ ቦታ የሚያስብ ከሆነ ሁለት ዓመት ሚኒመም ያስፈልገዋል የሚል ምረስሙ ትምህርት ወስደናል። በበኩላችን ሰፊ ጊዜ ረጅም ጊዜ ወሰደብን የአማራጭ ቦታ ለመፈለግ በምናደርገው ትግል ውስጥ ነበረ። መጨረሻ አንድሬስ ዩኒቨርሲቲ እንግዲህ አድገናል ስለተገኘ ማለት ነው። በዚህ ቦታ ላይ እንግዲህ ፕሮግራሙ እንዳልኳችሁ ነው። መኝታውም ምግቡንም እዛው አዘጋጅተናል። ምግቡን እዛ ያሉ ሰዎች ተደራጅተው በራሳችን የቤተክርስቲያን አባላት እንዲዘጋጅ ያደረግ ነው። ባለፈው እዛ አንድሬስ ዩኒቨርሲቲ ያለው ካፌ ውስጥ ለማድረግ ሞክረ ነበር። የነበረው አንዳንድ ብዙ ያልተመቻቹ ነገሮች በዛ መቀጠል አንፈልግም በሚል ባደረግነው ውይይት ይሄንን ካተሪንግ ሊሰጡን ተዘጋጅተዋል። ሶ ለምግቡ ሶስት ቁርስ፣ ምሳ፣ አራት $42 ቶታሊ ማለት ነው። $42 በአንድ ቀን ለምግብ ሜኖችንም በተጠና ሁኔታ እየተደረገ ነው። እሱንም እንደዚሁ እንግዲህ ወንድማችን ዳን ያለሙ አንድ ቀን መጥቶ እንደዚህ ማብራሪያ እንዲሰጥ ጠይቀዋለሁ። ምግቡ ለአንድ ቀን $42 ነው። መኝታ ክፍል ደግሞ ሁለት አይነት መኝታ ክፍሎች አሉ። አንዱ ካምፓስ ሴንተር ይባላል፣ ሁለተኛው ላምሰን ሆል ነው። በካምፓስ ሴንተር ሁለት ኪዊን ቤድ ያለው ራሱ ባትሩም ያለው መኝታ ነው። እሱ $100 ነው በቀን። ላምሰን ሆል ደግሞ በአንድ ሩም ውስጥ ቱ ሲንግል ቤዶች አሉ። ባትሩሙ ወይም ባትሩሙ ደግሞ ሼርድ ነው። ሌላ ሁለት ወይ ሶስት ክፍሎች አሉ መሰለኝ፣ ሁለት እንዳለ አውቃለሁ። ሜይ ቢ ሶስተኛ እርግጠኛ ስላልሆንኩ ነው። ለእነዚህ ለሁለቱ አራት ለሚይዙ ሰዎች እንደዚሁ ሼርድ የሆነ ባትሩም አለ ማለት ነው። ሶ ላምሰን ሆል $41 ነው ለአንድ ቀን። ሶ ሰጀስት ማድረገው በቤተሰብ የምትመጡ ከሆነ አስባችሁ ቀደም ብላችሁ ካፓሴተር ቶታሊ ያለው ብዛቱ ሰባት ክፍሎች ናቸው። $100 የተባለው ካፓሴተር ያለው ክፍሎች ሰባት ክፍል ናቸው። እንግዲህ መጀመሪያ ያገኘ መጀመሪያ ይወስደዋል ማለት ነው። ላምሰን ሆል ደግሞ 53 ክፍሎች አሉት። ሰው ሁለት ሆናችሁ ሶስት ሆናችሁ ለምትመጡም እንደዚህ ይሄን ነገር ቀደም ብላችሁ አስባችሁ ክፍያውን ሼር ማድረግ ትችላላችሁ። በተለይም በመኝታውን በሚመለከት ምግቡ እንኳን ኢንዲቪጁዋሊ ነው፣ እዛው ስትገቡ የምታገኙት ይሆናል። አይ እዛ መቆየት አንፈልግም የምትሉ ከሆነ ደግሞ ሆቴሎች አሉ ኒርባይ፣ 15 ደቂቃ ድራይቭ ማሪየት አለ፣ ሂልተን አለ፣ እንዲሁም ደግሞ ሌላው እንደዚሁ ሌላው ማሪዮት አለ ቤት በተለየ ስም በ15 ደቂቃ ርቀት ውስጥ አሉ። እነሱን ማግኘት በዛም ትራይት ትችላላችሁ። እንግዲህ ይሄንን እዚህ ታች ላይ እንደምታዩት አይ ሆፕ እየታያችሁ ነው ቢተስፋ አረጋለሁ ሬጅስተር ናው የሚል በተን አለች። እሷን በተን በመትነኩበት ጊዜ ወደ ሬጅስትሬሽን ሳይት ነው የሚወስዳችሁ። ስሞቻችሁ፣ ኢሜል አድረስ፣ ፎን ነምበራችሁ፣ ነምበር ኦፍ አቴንዲስ፣ በተለይ ነምበር ኦፍ አቴንዲስ በምግቡ ላይ ምግብ ሚል በሚዘጋጀው ላይ ኤፌክስ አለው። ቡክ ስታደርጉ ሁለትም ሶስትም አራትም ሰዎች ካላችሁ ይህንን ሜንሽን ማድረጋችሁ ለምግቡ እንትን ስለሚሆን ማለት ነው። ቼክ ኢን ሩም ታይፕ እዚህ ጋር ሩም ታይፑ ላምሰን ሆል ቱ ሲንግል ቤድስ ካምፐስ ሴንተር ቱ ደብል ቤድስ ካይንድ ኦፍ ኪን ሳይዝ ያለበት ሩሞች ናቸው የምታገኙት። ይሄ ላምሰን ሆል ሶሪ ይሄ ካምፓስ ሴንተር ተደራጅታችሁ ከመጣችሁ የምትተዋወቁ ከሆናችሁ እስከ አራት ሰው መያዝ የሚችል ነው። ቆንጆ ቤት ነው። እኔም አይቼዋለሁ። ቼክ ኢን እና ቼክ አውት ዴት አለው። ዘዚህ ከዛ ካልኩሌት አድርጋችሁ መክፈል ነው የሚጠበቅባችሁ ማለት ነው። ሶ ይሄ ዌብሳይት ሬዲ ነው። አሁን ሰከንድ ፌዝ የሚሆነው ምናልባት ሩሞቹ ካለቁ ምን ማድረግ እንችላለን? ምናልባት ሩም አንዳንድ ሰው ደግሞ ሩም ላይፈልግ ይችላል። እዛ አካባቢ ጓደኛም ቤተሰብም ያለው እንዴት ማድረግ እንችላለን ከተባለ ምናልባት ምግብ አብዛኛው ሰው ወደዚህ ስለሚያተኩር የምግቡን ብቻ መክፈል ትችላላችሁ። ያንን ደግሞ እዚህ ጋር ስልክ ቁጥር አለ 202-815-5241 ላይ ቴክስት አድርጋችሁ ስማችሁን ሰታችሁ ክፍያውንም ዳይሬክትሊ ወደዚህ ስልክ በማድረግ ያንን መጨረስ ትችላላችሁ። በዛም ነገር አጀስት ማድረግ ማስተካከል እንችላለን ማለት ነው። ይሄ ግን ይሄ የተዘጋጀው ዌብሳይት የተዘጋጀው ኔክስት እናሻሽለዋለን። ይሄ ዌብሳይት ግን የተዘጋጀው በሩም ብዛት ነው። ሩም ብዛቱ ፉል ካደረገ ሬጅስትሬሽኑን ያቆመዋል። ሶ ኤርሊ መመዝገብ ከብዙ ሀስል ሊያድናችሁ ስለሚችል ያቀዳችሁ ሰዎች ወደዚህ ፕሮግራም ለመሄድ እየጸለያችሁም ያላችሁ ካላችሁ እንግዲህ ጸሎታችሁን በዚህ ወቅት እስከዚህ ድረስ ጊዜ አይ ቲንክ እግዚአብሔር መልስ ይሰጣል ብዬ ተስፋ አደርጋለሁ። ይህንን ሬጅስተር በማድረግ በተባለው ቀንና ጊዜ እንደ እግዚአብሔር ፍቃድ እዛ እንድንገናኝ እንድታቀዱ እንድትጸልዩበት ስለ ፕሮግራሙ እንድትጸልዩ ላስባችሁ እወዳለሁ። ይህ ፕሮግራም በዛም ከሄደ ሲጀመር ላይቭ በዩቲዩብ በፌስቡክ የምናደርግ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። እግዚአብሔር ቃል እንዳለው በስፒሪት ኦፍ ፕሮፌሲ ላይ ፕረስ ቱጌዘር የሚል ቃል አለ። ፕረስ ቱጌዘር፣ ፕረስ ቱጌዘር። እንዲሁም ደግሞ በእንደዚህ አይነት ኮንፈረንስ በሚደረግበት ቦታ ላይ የሰከንድ የሁለተኛው ዝናብ የመውረድ እድሉ በተሰብሳቢዎች ላይ ከፍተኛ ነው የሚል የተስፋ ቃሎችም አሉ። እንደዚህ አይነት ደግሞ ሊሆን የሚችሉት በቃሉ ብስለት ያለው ውይይት እነዚህ በዚህ በነገራችን ላይ ስብከት ብቻ ሳይሆን ሰፋ ያለ የውይይት ጊዜም አካተናል። ባለችን አጭር ቀናቶች ውስጥ ሰፋ ያለ ከሳክ በተለይ ከሳክ ከሳት ከምሳ በኋላ ሰፋ ያለ የውይይት ጊዜ ስላለንም ጥሩ የመንፈሳዊ በረከት የአንድነት ጊዜ እንደሚኖረን አምናለሁ። እንግዲህ አሁን በጸሎታችሁ አስቡን። እግዚአብሔር ይባርካችሁ። እንግዲህ የሌላ ቀንም እንደዚሁ የመጣው ሰፋ ያለ ማብራሪያ ካስፈለገ እሰጣለሁ። አመሰግናለሁ ወንድም ብርሃኑ።
ኦኬ፣ እግዚአብሔር ይስጥልን ዶክተር፣ ጥሩ ማብራሪያ ሰጠን።
ሊንኩንም እዚሁ አታች አደርግላችኋለሁ። አሁን የዚህ ሊንክ ምናልባት ትላንት ያገኛችሁት ካላችሁ ታንክ ዩ።
እሺ፣ እግዚአብሔር ይባርክ። እሺ፣ እንግዲህ ከዚህ ቀጥሎ ያው የተለየ መዝሙር እንሰማለን። መዝሙሩን የሚያቀርቡልን አቶ በቀለና ወይዘሮ ውቤት ናቸው። አላችሁ መስመር ላይ
አለ? ይሰማል?
አዎ ይሰማል። እግዚአብሔር ባርካት፣ አቀርቡልን።
እግዚአብሔር ክብር አዝናለሁ። ዝም አልልም፣ ዝምታ በልጦብኝ አወራለው ፍቅሬ አይለብኝ የትኛው ወገን ዝም አልልም ዝምታ በልቶብኝ አወራለሁ ፍቅር ያየለብኝ በሕይወቴ ያረከው ለኔ ማናረገው የትኛው ወገን እናት አባት የኔ የምላቸው አቅም ጉልበት ጊዜ ወስኗቸው እኔም ለኔ መጠንቀቅን ሳቁ ሳንቀላፋ ስታመም ስደክም ስላልተውከኝ ክብር ለዘላለም ዝም አልልም ዝምታ በልቶብኝ አወራለሁ ፍቅር ያየለብኝ በሕይወቴ ያረከው ለኔ ማናረገው የትኛው ወገን ባለ ክብሬ ተከብሬ የምትኖር ምን ትሻለህ ከአመፀኛው ከንፈር የቀረብኝ ለእኔ ነው ለራሴ ስታጎርሴ እጅህን መንከሴ አይጠቅመኝ የምትገዛል ነፍሴ ዝም አልልም ዝምታ በልቶብኝ አወራለሁ ፍቅር ያየለብኝ በሕይወቴ ያረከው ለኔ ማናረገው የትኛው ወገን አደንቃለሁ አድናቂ ነኝ መልካምነት አይቻለሁ ባይኔ ተወርቶልኝ ሰምቼም አይደለም ስላየሁ ልብሽ ፍታለ አይቻለሁ እንዳንተ እንደሌለ አድንቄ አድንቄ አልጠግብም አድንቄ መልካም አስተዳደር ፍቅር ነው ግዛት ወዶ ቢያመልኩ ትመለካለ ጠልቶ ቢሸሹ ትማልዳለ ኦ ፍቅር ነ ኦ ፍቅር ነ ኦ ፍቅር ነ ኦ ፍቅር ነ አሜን
አሜን አሜን አሜን። እግዚአብሔር ይባርክሽ። ያ የእግዚአብሔር ፍቅር በሕይወታችን ካለ ዝም ማለት አንችልም። በጣም ግሩም የሆነ መዝሙር ነው። እግዚአብሔር ጨማምሮ ይባርክሽ ነው የምለው። የተባረከ ይሁን እንግዲህ ለዚህ ግሩም መዝሙር። እሺ፣ ከዚህ ቀጥሎ እንግዲህ ሌላ ደግሞ መልእክት የምንሰማበት ነው። የጤና መልእክት ይዛልን የምትመጣ እህታችን ትዕግስት ናት። ትዕግስት አለሽ መስመር ላይ?
አለው።
እሺ፣ እግዚአብሔር ይባርክሽ። መስመሩ ልከረልሽ።
እሺ፣ እግዚአብሔር ይባርክሽ። እንደምን አመሻችሁ የእግዚአብሔር ቤተሰቦች። እግዚአብሔርን እጅግ አድርገን እናመሰግናለን ለዚህ ምሽት ስላበቃን። አይ ሆፕ መልካም ሰንበት እንደነበራችሁ ሁላችሁን። የዛሬው ምሽት ውይይታችንን ከመጀመራችን በፊት እንጸልይ። በሰማይ ያለ አባታችንና አምላካችን ሆይ እጅግ አድርገን እናመሰግናለን እስካሁን ድረስ ስለሰጠህን በረከት፣ በሰንበት ትምህርትም በመዝሙርም እንዲሁም ደግሞ በማስታወቂያውም። በሁሉ ጌታ ሆይ የሰጠህንን እድል ምክር እንድንጠቀምበት ከዚህም በኋላ ደግሞ አብረን የምንማማረው ነገር ያንተ ምክር ነውና ለዚህ ለፈጠርከው አካላችን ጥንቃቄ እንድናደርግ ቀለል አድርገን እንደዘበት እንዳናየው ጌታ ሆይ እባክህን እንድትረዳን አእምሯችንን ከቃል ጋር እንድታስማማው ኑሯችንን ህይወታችንን ሁሉ ከሁሉ በላይ ለዚህ ለሰጠህን አካል ለፈጠርከው አካል ጥንቃቄ በማድረግ ላይ ትኩረት እንድናደርግ ራሳችንን ስናድን ሌሎችን ማዳን እንደምንችል እንድናውቅ እንድናስተውል እንድትረዳን እንጸልያለን። ክብረን ሁሉ አንተው ሰድ ጌታ ሆይ በልጅ በኢየሱስ ስም ስትልስማን አሜን። እሺ ዛሬም ካሁን በፊት የተነጋገርነውን ጊዜው ርቋስ ነገር ግን ችግሮቹ እስካሁን ድረስ ስለማያቸው መልሰን እንድንነጋገርበት ፈልጋለሁ። የዛሬው ርዕሳችን ስኳር፣ ቬኒጋር፣ ቤኪንግ ፓውደር እነዚህን እና ዱቄቶች የምንጠቀማቸውን ዱቄቶች እነዚህ ላይ እናተኩራለን። ከዛ ጊዜ ከበቃን ደግሞ የምንጠቀማቸውን የማጽጃ ነገሮች ላይ እነዚህ ነገሮች እንነጋገርባቸዋለን። ከቬኒጋር ልጀምር። ቬኒጋር መጠቀም በጣም የተለመደ ነው። ይህም ደግሞ ሰላጣ ውስጥ እንጠቀማለን በብዛት እንደ ምግብ አድርገን እንበላዋለን ማለት ነው። ግን ቬኒጋር እንዴት እንደተሰራ እስቲ ጉግል አድርጉና ራሳችሁ እዩት። ቬኒጋር በሁለት ደረጃ ነው ፈርመንት የሚሆነው እና ስኳርን በመጠቀም ነው ቬኒጋር የሚሰራው። አንደኛው ደረጃ ፈርመንቴሽን አለ። መጀመሪያ ወደ አልኮል ይቀየራል። ሁለተኛ ላይ ደግሞ አሁንም ረጅም ጊዜ በመቆየት ነው እንግዲህ ሁለተኛው ደረጃ የሚደርሰው። ያ ከሶስት እስከ ስምንት ሳምንት ጊዜ ይወስዳል ይላል ጉግል አርጋችሁ ስታዩት። ያንን ሲሆን አልኮሉ ራሱን ባክቴሪያዎች ኦክሲጅንን በመጠቀም ወደ ከፍተኛ ደረጃ አሴቲክ አሲድ ይቀይሩታል። ያው የኮመጠጠ ይሄዳል። እርሾ ነው በመሰረቱ እና ያንን ከምን ጋር ልናገናኝ እንችላለን? ከምንበላቸው ምግቦች በተለይ ኢትዮጵያውያን የምንበላው እንጀራ አለ። እንዴት እንደሚቦካ እናውቃለን። የሚቦካበት ቀን በጨመረ ቁጥር ፈርመንቴሽኑ እየጨመረ ይሄድና ኖርማሊ ሳውርዶ መጠቀም ብዙም አይወገዝም። ነገር ግን ሳውርዶ ማለት ኮምጣጣ ቡኬት ማለት ነው። ነገር ግን ኮምጣጣ እንጀራ መብላትን አይጨምርም። ቢቻልና ባይቆመጥጥ ከሚቆመጥጥ ባንጠብቀው ዛሬ አብኩተን ነገ ብንጋግረው ለጤናችን በጣም ጥሩ ነው። አንድ ጓደኛ ነበረችኝ እዚህ መጣ ነበር እኛ ቤት የሚጋገረው እንጀራ በፍጹም ሊመቻት አልቻለም። እና ቂጣ የንቺ እንጀራ ቂጣ ትለኝና አዘጋጅልኝ ራሴ መጥቼ አብክቼ ጋግራለሁ ብላ ራሷ አቡካች ራሷ ጋገረች። ግን እንደዛ መቀጠል ስላልቻለች ታጥድ በግዳይ የኔን እንጀራ ለመደች። እና ምንድነው ቂጣ እንለዋለን ያልቦካን እንጀራ ወይም ደግሞ በደንብ ቡኬቱ ረጅም ቀን ያልወሰደውን ማለት ነው። ነገር ግን ከአልኮል ጋር ስምምነት የምንፈጥር አይመስለኝም ሁላችንም። ምግብ ሆዳችንም ውስጥ ሲገባ ወዲያው ዳይጀስት ካልሆነ ፈርመንት ይሆናል ይቦካል ሆዳችን ውስጥ ይገባ እንዲቦካ የሚያደርገው ምንድነው ያ ከዚህኛው ራቅ የሚለው በምንድነው የምንበላውን ምግብ በመጠን የማንበላ ከሆነ የምንበላው ምግብ አይነቱ በአንድ ጊዜ የምንበላቸው አይነቶች ብዙ ከሆኑ complicated ሲሆን በተለይ ደግሞ ጣፋጭ ነገር ሲኖር እንዲሁም ደግሞ ፍሩት ፍራፍሬን እና ሌላውን አይነት ምግብ አብረን ስንቀላቀል አትክልትን ማለት ነው ይሄ ሁሉ ምን ያረጋል ሆዳችን ውስጥ ሄዶ ጨጓራችን የመፍጨት ኮንፊውዥን ግራ መጋባት ውስጥ ይገባል ኦቨር ኢቲንግ በተለይ እንደዛም የሆነውን ደግሞ ምግብ በትንሹ ብንበላ ባልከፋ እስክንጠገብ ድረስ ከመጥገብም በላይ ስንበላ ምን ይሆናል እዛ ይቆያል አይፈጭም ሲቆይ እዛው ይቦካል እዛው አልኮል ይሆናል እዛው ያሰክረናል ማለት ነው አእምሯችን ላይ ነው ሁሉም ነገር ሄዶ የበላነው ነገር በሙሉ ወደ ምንድን ነው የሚሄደው ኢፌክቱ ወይም ውጤቱ ወደ አእምሯችን ነው የሚሄደው ኤን አእምሯችንን ደግሞ በምንም አይነት ሁኔታ እንዲነካና አስተሳሰባችን እንዲተጓጎል አንፈልግም ምክንያቱም እግዚአብሔር አምላክ ከኛ ጋር ኮሙኒኬት የሚያደርገው የሚነጋገረው በዚህ በአእምሯችን ስለሆነ ማለት ነው ኤለን ዋይት ምን ትላለች ጤነኛ ደም ወይም ጤና ራሱ በምን ላይ በምን ላይ ይደገፋል ትላለች ጤነኛ አመጋገብ ላይ ጤነኛ ደም ላይ ደማችን ከተበከለ በአልኮልም ይሆን በመጨናነቅ አእምሯችን ከሚበላው ነገር ከመጨናነቅ የተነሳ አልኮል አእምሯችን ላይ ሄዶ ከበላነው ምግብ የተነሳ አልኮል ሲፈጠርና አእምሯችን ላይ ተጽዕኖ የሚያደርገው በደም ውስጥ አርጎ ወደ አእምሯችን ስለሚደርስ የበላነው ነገር በሙሉ ወደ ደም ስለሚቀየር አእምሯችንን ላይ ተጽዕኖ ያደርጋል እና ምንድነው የምትለው ሳ ፐርፌክት ሰርኩሌሽን ወይም ፐርፌክት ፍጹም የሆነ የደም ዝውውር ምን ላይ ተደገፈ ነው ትላለች ትክክለኛ የሆነ አመጋገብ ላይ ነው ትላለች ፐርፌክት ጤና ወይም ንጹህ ወይም ፍጹም የሆነ ጤና ፍጹም የሆነ የደም ዝውውር ላይ የተደገፈ ነው ትላለች ደም ዝውውራችን ፍጹም ካልሆነ የደም ዝውውራችንን የሚነካ የሚያጎድፍ ወይም የሚያዛባ ነገር ካለ አእምሯችንም ጤናችንም ሁለንተናችንም በደም ዝውውራችን ላይ ስለሚደገፍ በዛ በበጎም ይሁን በክፉ ተጽዕኖ ስር ይወድቃል ማለት ነው እና ቬኒጋር እንግዲህ ከ3 እስከ 8 ሳምንት ወስዶ የሚሰራ የሚፈጠር ነገር ከሆነ መብላቱ ሰውነታችን ውስጥ ኦሬዲ የተፈጠረን አልኮል መክተት ማለት ነው በምግብ መልክ የተፈጠረን አልኮል እና ያንን የምንፈልግ አይመስለኝም የቬኒጋርን ክፋት ብዙዎች አያስተውሉትም ቬኒጋር ጥሩ የሆነበት ነገር አለ በማጽዳት በኩል ጎበዝ ነው ማንኛውንም ነገር ከቤኪንግ ፓውደር ጋር አርጋችሁ ብታጸዱበት ብትጠቀሙት ያጸዳላችኋል ደህና አርጎ ያጸዳላችኋል ቤታችሁን ሲንካችሁን የገላ መታጠቢያችሁን የስቶቫችሁን በደንብ አርጎ ያጸዳል እና ከዛም ባለፈ ልብስም ያጸዳል እንግዲህ አንድ ቬኒጋር ከሰላጣችን ውስጥ መወገድ አለበት መብላት የለብንም ደማችንን የሚያቆሽሽ ነገር ወደ ሰውነታችን መግባት የለበትም። አንዲት ሴት በደንብ ዘርዝራ ስለዚህ የምታስተምር ምን ትላለች? ቬኒጋር የቦካ ሲሄድ በአልኮል ከአልኮልነትም አልፎ ኦክሲጅን እና ባክቴሪያዎች ኦክሲጅንን በመጠቀም የበለጠ አሲድነቱን ወይም ደግሞ አልኮልነቱ እየጨመረ እንዲሄድ ሲያረጉት እንዲያውም እነሱ በልተው የተፉት ነው ትላለች። ስኳርን ነው የሚጠቀሙት ሁልጊዜ እና እነሱ በልተው የተፉት ወይም ደግሞ የካካ ያረጉት የእነሱ ፑፕ ነው ትላለች እና ይዘገንናል ይህንን ማሰብ። ቀጥሎ ያለው ስኳር ነው። ከቬኒጋር ጋር ተያይዞ ያለ ነው። እንዴት ፈርመንቴሽን እንዴት እንደሚፈጠር አይተናል።
ስለ ቬኒጋር ጥያቄ መጠየቅ ይችላል? ፓስቴጂ ወይስ ከጨረስ በኋላ ይችላል?
አፕቴጂውም ትንሽ ቆይተሽ መጨረሻ ላይ አትጠይቅኝም?
እሺ ታንክ ዩ።
እሺ ስኳር ነው ሁለተኛው። ስኳርን ከቤታችን ጨክነን አላስወገድንም። ስኳር በተለያየ መንገድ ይሸውደናል። ሹጋር ኬን ሹጋር የሚባል አለ። ብዙ ፕሮሰስ ያልሆነ ተብሎ የሚቀርብ ሌላው ደግሞ ኮኮናት ሹጋር የሚባል አለ። እነዚህ ሁሉ ጥሩ ናቸው ይባላሉ። ስኳር ስኳር ነው፣ ጣፋጭ ጣፋጭ ነው። በጣፋጭነቱ በራሱ ከሸንኮራ አገዳው እስከተለየ ድረስ ፕሮሰስ እስከሆነ ድረስ ጤናችን ላይ የሚያደርሰው ተጽዕኖ አለ እና ሸንኮራ አገዳውን ብንበላው ኮንሰንትሬትድ አይሆንም። እንደዛ ክሪስታል ሆኖ አንኳር ሆኖ እስኪፈጠር ድረስ በፋብሪካ ውስጥ ገብቶ ኮንደንስድ ወይም ደግሞ በስኳር ይዘቱ በጥፍጥናው በጣም ኮንሰንትሬትድ ወይም ደግሞ በብዛት የያዘ መሆኑ በራሱ ለአካላችን ጎጂ ነው። ስኳር መጠቀም ስጋ ከመብላት ሁሉ የከፋ ነው እና ለምን ያጋልጠናል? ክሮኒክ ኢንፍላሜሽን የሚባሉ ነገሮች አሉ። ይሄ ክሮኒክ ኢንፍላሜሽን ባለፈው አመት ተነጋግረናል። ይሄ የሰውነት መቆጣት ምክንያቱ ምን እንደሆነ ከየት ተነስተን የት እንደሚያደርሰን በብዙ በሰፊው በጥልቀት ተነጋግረናል እሱ ላይ እና ከየማይለየን የማይሄድ ከኛ የማይቆራረጥ የሰውነት መቆጣት ኢንፍላሜሽን ይፈጥራል ስኳር። ሌላው ደግሞ ምን ያደርጋል? ጉበትን በስራ ያጨናንቃል። ጉበት ምንድነው የሚሆነው? የገቡትን ነገሮች የሚያጸዳ የሚያስወግድ ጉበት ነው እና ጉበታችንን ላይ ጫና ይፈጥራል። ሌላው ምን ያደርጋል? ፋቲ ሊቨር ይሄው ጉበታችን ምን ይሆናል? ጮማ ይከባዋል። ጮማ ይጫናዋል። የጮማ ክምችት ማለት ነው። እና ይህ የጮማ ክምችት ደግሞ ምን ያደርጋል? ኢንሱሊን በሌላም ሰውነታችን አካባቢ የጮማ ክምችት እንዲኖር ስለሚያደርግ ያ ለምን በምን ፕሮሰስ እንደሆነ አሁን ዲቴል መነጋገር ጊዜ ስለሚወስድ ባጭሩ ኢንሱሊን እንዳይሰራ ያግደዋል። ጮማ በራሱ ስኳር በራሱ ምን ያደርጋል? በሰውነታችን ውስጥ የሰውነታችን ኢንሱሊን እንዲጨምር ያደርጋል። ኢንሱሊን ደግሞ ምንድን ነው የሚያደርገው? በደም ውስጥ ያለውን የስኳር መጠን ለማውረድ ነው ጥረት የሚያደርገው። ምንድነው የሚሆነው? በሁለቱ መካከል ግብግቡ ስኳርን ከደም ውስጥ አውርዶ ወደ ሴል ውስጥ ለማግባት ጥነጥረት ሲያረግ ኢንሱሊን የጮማ ክምችት ስለሚኖር ጮማውን ምን ያደርጋል? ጮማው በሴሎቻችን ዙሪያ ሲበዛ ሴሎቻችን አይታዘዙም ለኢንሱሊን። ኢንሱሊን ወደ ሴሎች ውስጥ እንዲገባ ስራ ላይ ስኳርን የሴልን በር ከፍቶ ስኳር ወደ ሰውነት ውስጥ ወደ ስራ እንዲውል እንዳይሆን ያግደዋል። ያ ሲሆን ኢንሱሊን ራሱ ምን ያደርጋል? በደም ውስጥ ከፍ ብለ መቆየት ስለሌለብህ ይልና ወስዶ ወደ የሚከማችበት ቦታ በጮማነት ወደ ጮማነት ይቀይረውና ያንን ስኳር እንዲ ሰውነት እንዲ ሊያረጋውን ያከማቸዋል። ስለዚህ ምን ይሆናል? በእንቅርት ላይ ጆሮ ደግፍ ነው ማለት ነው። ቀድሞኑ ችግር አለ፣ አሁን ደግሞ የባሰ ችግር ማለት ነው። ስራውን ሲያግደው እና ያ ለምን ያጋልጠኛ? ለታይትቱ ዲያቤትስ ያጋልጠናል፣ እንዲሁም ደግሞ ለልብ በሽታ ያጋልጠናል። በልብ አካባቢ ጮማ ሲከማች እንደገና ምን ያረጋል? እንደዛም ሆኖ ከሱ እንድንላቀቅ ከሱካር እንድንላቀቅ ብንመከር እንኳን ብንዘከር እንኳን እንዳንላቀቅ ምን ያረጋናል? ሱሰኛ ያረጋናል። በአንጀታችን ውስጥ ስኳር በስኳር የሚንቀሳቀሱ ስኳርን የሚፈልጉ ሱሰኛ የሆኑ ባክቴሪያዎች አሉ። በሰውነታችን ውስጥ ብዙ አይነት ባክቴሪያዎች አሉ። በተለይ ትልቁ አንጀታችን ውስጥ የሚኖሩ ጤነኛ ባክቴሪያዎች አሉ። ሁለት አይነት ጥሩ የሆኑ አሉ፣ ጥሩ ያልሆኑ አሉ። ጥሩ ያልሆኑት የሚበዙት ስኳር በበላን ቁጥር ይበዛሉ። ከዛ ያንን የስኳርን ክሬቪንግ ጣፋጭ ነገር ክሬቪንግ ምግብ በልተን ቴከለም ምንድነው ዲዘርት የለም እንድንል ያደርገናል። ስለዚህ ምን ያረጋናል? የርሱ ምርኮኞች እንሆናለን። ቢነገር እንኳን አንሰማም። እጃችን ብናውቅ እንኳን እኔ እንግዲህ የዛሬ ስንት አመት ነው ነርሲንግ ስኩል የተማርኩት? ስንት አመት ነው? የዛሬ 20 ምናምን አመት አስተማሪያችን ምን ብሎ ነው የነገረን? ሶስት ነጭ ነገሮች፣ ክፉ ነጭ ነገሮች ተብለን ተምጠናል። ሶስቱም ስኳር፣ ጮማና ጨው ናቸው። ነገር ግን ይህንን የሚያውቁ ዶክተሮች ጭምር አድቬንቲስቶች ጭምር ኬክ ምሳ ከበሉ በኋላ ኖርማሊ ይዘውት ይሄዳሉ፣ እንደ ኖርማል ነገር ማለት ነው። እኔ ከተማርኩ በነርሲንግ ስኩል ዶክተሮች ደግሞ ምን ያህል ሊማሩት እንደሚችሉ እናንተ ገምቱ። አይናችን ታውሯል ማለት ነው ወገኖች። ብናውቅ እንኳን እንበላዋለን ስኳርን። ለምንድን ነው? ያ ባርነት ስላለን፣ ምላሳችን ባሪያ ስለሆነ። ሌላው ምን ያደርጋል ስኳር በሰውነታችን ውስጥ? ነጭ የደም ሴሎቻችንን ያወርዳቸዋል። ስኳር ባለበት ነጭ የደም ሴል የለም፣ ይሸሻል፣ ይሄዳል፣ ይጠፋል ከአካባቢው እና ለበሽታ ተጋላጭ እንሆናለን። ለዚህ ነው ክሮኒክ ኢንፍላሜሽን የሚኖረን። በቃ የማይላቀቀን፣ የማይሄድ፣ የማይለየን ዘመድ ሆኖ የሚቀር የሰውነት መቆጣት በየስፍራው ይኖራል። የሰውነት መቆጣት በኖረ ቁጥር ደግሞ ምን ይሆናል? ሰውነት በተቆጣ ቁጥር እዚህ አካባቢ በሽታ አለ፣ እዚያው አካባቢ ቁስል አለ ይልና ሰውነት መልሶ ያንን ቦታ ለመጠገን ነጭ የደም ሴሎችን ለመላክ ጥረት ያደርጋል። እነዚያ የነጭ የደም ሴሎች ሄደው ምን ያደርጋሉ? የደም ቧንቧዎቻችን ላይ ምን ያደርጋሉ? ይታሸጋሉ። እዛ የመበየድ እንደ አንድ ነገር ስትበይዱ የተበየደበት ቦታ ላይ ምን አለ? የጉብታ አለ። እንደዛ አይነት ነገር በደም ሰዎቻችን ውስጥ ይፈጠራል። ስለዚህ በዛ ምክንያት የልብ በሽተኛ መሆን አለ፣ የደም ግፊት ህመምተኛ መሆን አለ። እንግዲህ ይህን ያህል ብቻ ከተናገርኩኝ በሰፊው በብዙ ሳልዘረዝር ስለ ስኳር ዛሬ እሱ በሄደበት ላንሄድ፣ እሱ ባለፈበት ላናልፍ፣ ከቤታችን አውጥተን እንዲያው ከቤታችን ወጥተው ከሚጣሉት ቆሻሾች ሁሉ የባሰ ቆሻሻ መሆኑን አውቀን ብናስወግደው መልካም ነው። ላለ ወገኖቼ በደፍረት እነግራቸዋለሁ፣ ይህንን ምንም ልታዝንለት የማይገባ ምግብ ቢኖር ስኳር ነው። ሌላው ጮማ ነው። ስጋ ጮማን እንዲያውም እግዚአብሔር በሌቪቲከስ ላይ ጮማን አትብሉ ብሎ እግዚአብሔር መክሮናል። ምዕራፍ 11 ላይ 17 11 ወይም 11 17 ላይ ይመስለኛል ትብ እንዳትበሉ ብሎ ለእስራኤል ልጆች እግዚአብሔር አዟል። እንግዲህ ስብ ከመብላት ጋር ስብ እንደ መብላት የሚቆጠር ነው። ስኳርን መብላት ማለት ነው ምን ያደርጋል? ሰውነታችን ላይ ሄዶ ጮማን ያከማቻል። በጮማ መልክ ይከማቻል እና ሰዓቱ ስለሄደ ጥያቄ ያላችሁ ስለምትመስሉ ሌሎቹን ነገሮች ሳነካ ስኳር እና ቬኒጋር ላይ ብቻ እንወያይ። እንግዲህ አቤት መጀመሪያ ዶክተር አሉላ መጀመሪያ ጥያቄ ጠየቀች እህታችን አለች። እሷ ፈቃደኛ ከሆነች እርሶ ይቀጥሉ። አን እርስ በርሳችሁ ተስማሙና
ቀጥል ጋሽ አሉላ። አንቺ አምላክ
አቤት
እሺ አንቺ አምላክ እግዚአብሔር ይባርክ።
ልቀጥል
አዎ
ያለ ነው ብዙ ነገር አይደለም። ማር የስኳርን ያህል ኤፌክት አለው ወይም ደግሞ ምንድነው የማር ኤፌክት? ስለስኳር የሰማነው ደስ ይላል፣ ጥሩ ነው። ማር የማርሳ እንዴት ነው?
በስኳር ፋንታ ምን እንጠቀም የሚል ጥያቄ ከሆነ ጥሩ ጥያቄ ነው። ከእናንተ እንዲመጣ ፈልጌ ነው እሱ። ስኳር አውጥተን ስንጥል ምን መጠቀም እንችላለን? ፍሩቶች አሉ። አንደኛ ፍሩት ለምሳሌ ዴትስ ወይም ደግሞ ምንድን ነው የሚባለው? ዘቢብ ነው በአማርኛ የሚባለው። እሱን አንድ እሱን መጠቀም እንችላለን እንደ ማጣፈጫ። እሱን ብሌንድ አድርገን ሌሎች አይነት ፍሩቶችንም እንደ ማጣፈጫ መጠቀም እንችላለን። ጣፋጭ ሆኖ አሁን ሙዝን ኦትስ ስንበላ ሙዝ ከታትፈን ኦትሳችን ውስጥ ብንጨምር ያጣፍጥልናል። ትንሽ ጨው ካረግንበት ስንቀቅለው ለአፋችን ፓሌተብል ይሆናል። ወይም ደግሞ በትንሽ ፍሩት ወይም ደግሞ በማንኛውም ተፈጥሮ ነገር አጣፍጠን ስንበላው ይመቸናል። ምላሳችን ለመልመድ አይቸገርም፣ ከስኳር ለመላቀቅ ማለት ነው። ሌላው ማር፣ የተፈጥሮ ማር ካገኘን ይሄ ፕሮሰስ ያልሆነ ማር ማለት ነው ካገኘን እሱ ጥሩ ነው። ወይም ደግሞ ሌላ ከተፈጥሮ ከእንጨት የሚገኝ ጣፋጭ ነገር አለ፣ ስሙን አሁን ረሳሁት።
ሲረፕ ምን ስሙ ባይስ ነው?
ሲረፑ ነው። ምን ነበር ስሙ?
ጋባ
ፓይን ሲረፕ የሚሉት አለ።
አጋቤ አይደለም። አጋቤ አትጠቀሙ።
ማፕል ሲረፕ ነው።
ማፕል ሲረፕ አዎ። አጋቤ ለረጅም ጊዜ ጥቅም ላይ የዋለ ነገር ነው ግን አሁን በአሁን ስለሱ አልናገርም በሆነ ምክንያት ግን አሁን ወጣ ጥቅም ላይ አይውልም በ በጤና ወይም ደግሞ በሳኒቶሪዎች ውስጥ አሁን አይጠቀሙትም አውጥተውታል እንደ ስኳር ሲፋ መጠቀም እሺ ዶክተር አሉላ ጥያቄዎትን የመለስክ ይመስለኛል ፕሮሰስ ያልሆነ ማር መጠቀም ይቻላል ሮ
ስለዚህ ማር
ጥሬውን
ማር የስኳርን ያላፈ ኤፌክት የለውም ማለት ነው
ችግር የለውም ማር በነገራችን ላይ እንደ ስኳር የደምን የስኳር መጠን ከፍ አያደርግም በአንዴ ሹት አያደርግም ቀስ ብሎ ነው አብዞርብ የሚሆነው በእርግጥ አዎ አበላላችን ሞዴሬሽን ወይም ደግሞ በልክ መብላት ያስፈልጋል ከልክ በላይ የምንበላ ከሆነ አሁንም ከፍ ያደርጋል የደም የስኳር መጠን ማለት ነው በደም ውስጥ የሚገኘው ስለዚህ በመጠኑ የተበላ ወይም አገልግሎት ላይ የዋለ ነገር ከልክ ያላለፈ በልክ የተጠቀምነው ነገር ጤነኛም የሆነ ነገር የግድ በልክ መወሰድ አለበትና አዎ አይጎዳም እንደ ስኳር አይጎዳም እሺ ሌላ የእርሶን ጥያቄ ከተመለሰ ሌላ መጨመር የሚፈልግ ሰው ካለ የዶክተር አሉላ ላይ ከእኔም የተሻለ የምታውቁ ሰዎች ትኖራለን
አይ ቲንክ ማድ እኔ ልነግር
ጥያቄ አለ ጥያቄ
አንድ ሰው
ልነግር ይሰማል ጥያቄ አለ
ጥያቄ ከጥያቄው በፊት መልሱ ይለቅ እህቴ መልሽ
እሺ ስለማር በኩል ስለ ስኳር ስናወራ አው ስኳር ፕሮሰስ ሊሆነ መጥፎ ነው ልክ ነው ለጤና ይጎዳል ግን ማር እግዚአብሔርም የፈቀደው ነገር ነው ለእስራኤሎችም ማር ነበር ሲመገቡ የነበር ፕሮሰስድ ካልሆነ ማር ምንም አይነት ችግር አያመጣም ብዬ ነው ማምን ለጤናም ቢሆን ደግሞ ማር ጥሩ ነው በእርግጥ ከኔ በለ እና ፕሮሰስ ያልሆነ ማር ከሆነ ሁሉም ነገር በሊሚት መበላቱ ልክ ነው ምግብ ብዙ መጥፎ ከአቅም በላይ ከበላ ነው ያመናል ሁሉም ጤነኛ አይሆንም በአገባቡ ከበላ ነው ግን ማር ለጤና ጥሩ ነው ብዬ ነው ማምን እና ብዙ የሚጎዳን ነገርም የለም
እሺ አሁን ባንቺ ጠይቂና ከዛ ፓስተር መሰለኝ ፓስተርን ድምጽ መሰለኝ የሰማሁት
እሺ
ፓስተር ግርማን የሰማሁት
ገብረስላሴ ድምጽ ነው
ኦ ገብረስላሴ ነህ እሺ ባንቺ ትጠይቅና አንተ ትቀጥላለህ
የኔ ጥያቄ ስለ ቬኒገር ነው ቬኒገር ሰላጣ
Hello?
ድምፅ
ይገባል
እሺ እና ቬኒገር ይሄ ፍራፍሬን ወይም ቀጥንትን ይሄ ሰላጣም ቢሆን ማጠቢያ ሊሆን ይችላል ወይንስ ቶታሊ ከቤታችን ይውጣ ነው ማጠቢያ ይሆናል ብለሻል ብቻ ነው ወይ ለቤት ጽዳ
አዎ ማጠቢያ ይሆናል ብያለሁ
አዎ ግን ለፍሩት
ማጠቢያ ይሆናል ስታጥቢው ግን በውሃ በደንብ ማጽዳት አለብሽ በሆድ ወደ ሆድሽ እንዳይገባ
አዎ
በውሃ እንደገና ከላዩ ላይ በደንብ ማጽዳት አለብሽ
ኦኬ ዳስ ኢት እሱ ነው ጥያቄ
ልቤት ይችላልሽ እሺ እሺ ወንድም ገብረስላሴ አንተ ነው ግዜው
ብራኖ
ገብረስላሴ ይስማሃል
አንሚት አርገው ሜቢ
አይስማም ድምጽ ገብረ
የትኛው ነው ሶሪ
503 የሚለው
503 ኦኬ
የፖርትላንድ ስልክ
ኦኬ እሺ አሚት አድርጋለሁ
ገብረስላሴ ገብረስላሴ አለ
አለ ግን አይሰማም ሙት አርገኛለች
አሁን ትሰማለች
ሙት አርገኛለች
አሁን እኮ እየሰማሁ አንሚውት ነው አሁን እየሰማሁ ተናገር ራስን ሚውት አረክ መልሰ
አሁን ይሰማል
አሁን ይሰማል
እሺ አብዛኛ ንቦች የሚበሉት ሱካር ነው እኛ ጋር ስናይ ማለት ነው ታዲያ ከዛ ንቦች አሁን እንደ ዱሮ አበባ ብቻ አይደለም የሚበሉት በተለይ ከተማ ውስጥ ጠጅ ቤት እንደገና ደግሞ ሱካር ሰዎች ራሳቸው ሱካር ያበላሉ ምግብ የሚያመርቱ ሰዎች እንዴት ነው በዛ በኩል ማር አሁን ጤነኛ ነው ማለት እንችላለን ወይ እንደገና ደግሞ እዚህ ሀገርም ቢሆን ሱካር እንደሚያበሉት ነው ንቦችን ያሉት እና ከዛ አንጻር እንዴት ነው የምናየው
እንደዛ ከሆነ የተፈጥሮ ነው ማለት አይቻልም
መጥቶ እንዴት እንጠቀማለን ነው
በነገራችን ላይ በአሁኑ ዘመን ስኳር የሌለበት ምግብ እንደሌለ ታውቃላችሁ
ያ የተፈጥሮ ነው አሶ
ከፋብሪካ ይሄ ፕሮሰስ የሆነ ምግብ በአጠቃላይ የምንገዛው ስኳር አለው እንደገና ደግሞ በሚገርም ሁኔታ ሆቴል ገብታችሁ ምግብ ብታዙ የሚገርም ነገር ነው ወገኖቼ ገብሬ ሚውት አርግራት እግዚአብሔር ይስጥልን የመኪና ጫጫታ ይገባል ስኳር በተመለከተ ሆቴል ሄደን ስንበላ ምግቡን የሚቀምሙበት ስኳር ይገባል በሚገርም ሁኔታ በምንም ውስጥ ነው የሚገቱት ለምን ይመስላችኋል ምክንያቱን የሚነግረኝ ሰው አለ
እንዲጣፍ ነው እንዲጣፍ
አዲክቲቭ እንድንሆን
አዲክትድ እንድንሆን የነሱ ሆቴል ደንበኞችና ባሮች እንድንሆን ነው ብራችንን እየሄደን እየጨፈጨፍን እንድንበላ ነው ምግባቸው ከሌሎች ምግቦች የነሱ ምግብ ሌሎችን እንዲጠራ ምላስ እዛ ላይ የሚያየው የሚያገኘው ጣዕም ሁሉ ጊዜ ወደዛ ቤት እንዲሄድ ያደርጋል። ልጆች ለምን ይመስላችኋል አሁን እንትን የሚበሉት ሲሪያል ቁርስ፣ ምሳ፣ እራት ሲሪያል ለምን ይመስላችኋል? ያለሱ ምግብ ያለ ይመስላችሁ ምላሳቸው አሁንም እሱን ነው የሚፈልገው አዲክትድ ሆነዋል ልጆች። የልጆች ሳይንስ አዋቂን ሱሰኛ አደረጉ ሊያርጉ በተለያየ መንገድ ይሄ ዶሪቶስ ምን የሚባሉት ስኳር ብቻ አይደለም ቅባትም አለው ቅባትና ስኳር አንድ ላይ ሲሆን የበለጠ ባሪያ ያደርጋል ሰውን ልጆችን በተለይ ያ የገብሬ ጥያቄ እኔም ልመልሰው አልችልም። ማር ኬት ብንገዛ ማሩን የሚያመርተውን ሰው ምናውቀ ከሆነ ነው ማሩን የሚያመርተው ሰው ለንቦቹ ስኳር ያቀርባል አያቀርብም ወይስ ንቦቹ አበባ ከየቦታው ሄደው ቀስመው ፖለን ሰብስበው ነው ማሩን የሚሰሩት
የምናውቀው ሰው ከሆነ ከገበያ የሚገዛው በምንም አይነት መንገድ ታማኝ አይደለም ወገኖች። ከስቶር የሚገባ ማር ቤታችሁ ካለ እንግዲህ እግዚአብሔር ይርዳ። ገጠር ውስጥ የሚሸጡ ሰዎች አሉ ማር እንደዚህ የምታውቁት በሰው በሰው ምንድ የሚያረቡ እነዛ ሰዎች ደግሞ ታማኞች ከሆኑ ለሰው ጤና የሚያስቡ ከሆነ ስኳር የማያበሉ ከሆነ ለስኳር የማያቀርቡ ከሆነ ለንቦቹ ከነዛ ሰዎች መግዛት ትችላላችሁ።
ሻጮቹ ይህንን ለይተው ያውቀው ያውቁታል። የሚሸጡት ማር ጎጂ መሆን አለመሆኑን ወይም ያለበት የሌለበት ነገር መሆኑን መኖሩን ነው ወይ ያገኙትን ማር ነው ዝም ብለው የሚሸጡት?
እሱን እንግዲህ ያንን ሌላ ምርመራ ማድረግ ይገባናል። ግን አሁን ማሩን ራሱ ስታዩት የተፈጥሮ ማር የሚለይበት መንገድ አለው፣ መፈተሻ መንገድ አለው። ያንን ከዛ ሁሉ ጣጣ ውስጥ ከመግባት ማር ትተን እነዚህ ዴት ብንጠቀም፣ ዴት አሁን የት ነው ኮስኮ ይገኛል። በደንብ በጅምላ ስትገዙ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። ሜፕል ሲራፕ አለ፣ ሁሉም ቦታ በየስቶሩ አለ፣ እሱም ማግኘት ትችላላችሁ። ሙዝ መጠቀም ትችላላችሁ ከኦትሳችሁ ጋር ለመብላት። ያን ያህል የማር ጥገኞች መሆንም አያስፈልገንም። በመነገራችን ላይ ከምግባችን ውስጥ የምናስወግዳቸው ብዙ ነገሮች አሉ። እየቀነስን እያስወገድን የምንሄዳቸው ነገሮች ብዙ ናቸው። ምክንያቱም ጠላት የሰው ልጅ ጠላት የሆነው የሰው ልጅ ጤና ጠላት የሆነው ሰይጣን በተለያየ መንገድ ብዙ ነገር በክሏል። ካሁን በፊት ስንማማር አንድ ጊዜ ስናጠና ስለ ስንዴ ስናጠና ሰይጣን ስብሰባ እንደተቀመጠ ኤለን ዋይት የጻፈችውን ተነጋግረናል፣ አንብበናል። ስንዴን እንዴት አድርጌ ባበላሽ የሰውን ጤና ጎዳለሁ። እና እግዚአብሔር ይምራን። የምንገዛውን ነገር ዳቦ የበሰለ ዳቦ የምትገዙ ከሆነ አንብባችሁ ግዙ። ግን ብታነቡ ምንም አይነት ዳቦ ብትገዙ ቬኒጋር የሌለው አታገኙም። ቬኒጋር ለምን ያደርጉበታል? ዳቦ ሳይበላሽ እዛ ሼልፍ ላይ ለረጅም ጊዜ እንዲቆይ ነው፣ እንዳይጥሉት። ዲሲ ያለን እንጀራ አልጋግርም ነበር አንድ ጊዜ። ቢሆንም ግን ከኢትዮጵያ የመጣ እንጀራ ነበር የምንበላው ሁልጊዜ። ያው ዲሲ የኢትዮጵያ እንጀራ ሁልጊዜ ስለሚኖር ሰው ግን እንጀራ አመጣልን፣ የዚህን ሀገር እንጀራ እዚህ የተጋገረ። ያንን እንጀራ ጠረጴዛ ላይ ለ14 ቀን ካውንተር ላይ ቁጭ አድርገን አቆየን። 14 ቀን ሙሉ ተቀምጦ ያ እንጀራ አንድ ነገር አልሆነም። ምንድን ነው እንደዛ ያደረገው? ብትበሉት ሆዳችሁን ይቆርጣችኋል። ያ እንጀራ የሰው ቤት ስሄድ እበላዋለሁ፣ ስበላ ሆዴን ነው የሚቆርጠኝ። እንዳይበላሽ እንዲቆይ የሚያደርጉበት ነገር ለሰው ሰውነት ጠላት ነው። እኔ ስማቸውን አልጠራም። እዚሁ ሻሎም ቴሌኮንፈረንስ ላይ ያሉ ቤተሰቦች አሉ። ቤተ ክርስቲያን ሲሄዱ አይበሉም ምግብ። የራሳቸውን ይዘው ይመጡ ይሆን? ግን በልተው ነው የሚመጡት። አይበሉም። ለምን? ያውቃሉ ምን ምን እንዳለው ብዙ ምግብ። ብዙዎች ባለማስተዋል ምግባቸው ውስጥ አድርገው የሚሰሩትን ነገር አያውቁም። ባለማስተዋል ነው ያስተዋሉት፣ ግን አይበሉም። ሄደው በየቦታ ያገኙትን ምግብ ጥያቄ አለ ሌላ ሰው? ጥያቄ ሰዓት አልቋል። በል ደህና በሉ። እሺ ልጨርስ። እግዚአብሔር ይባርካችሁ። ፕሮግራም ወደ መሪው መልሼ ልስጥ።
እግዚአብሔር ይባርክሽ ትዕግስት፣ በጣም ግሩም የሆነ የጤና መልእክት ነው ያስተላልፍሽልን። በጤናችን እንግዲህ እግዚአብሔር ከረዳን ነው ይህን ሁሉ መጠንቀቅ የምንችለው። እግዚአብሔር ይርዳን ነው የምለው። እግዚአብሔር ይባርክሽ። እንግዲህ ፕሮግራማችን የጨረስን ነው። አሁን የተለየ መዝሙር እንደገና ከውቤት እንሰማለን። ውቤት አለሽ?
አለሁ።
እሺ ስዘምርልን።
ከውዳሴ መዝሙራችን 65 ላይ ያለውን እዘምራለሁ። ፈቃድን አድርግ ኦ ጌታ ሆይ፣ አንተ ሰሪ ነህ እኔ ሸክላ። አብጀን ስራይ እንደምትወድ ስጠብቅ ሳል በፈቃድ ፈቃድን አድርግ ኦ ጌታ ሆይ፣ መርምረኝ እየኝ ጌታ ዛሬ እንደ በረዶ አንሳኛሁ በፊት ስቀር ችውት ሊሁ ፈቃድን አድርግ ኦ ጌታ ሆይ መርምረኝ እርዳኝ ጌታ። ኃይልና ችሎት ያንተ ናቸው፣ ዳሰኝ ፈውሰኝ መድኃኒቴ። ፈቃድን አድርግ ኦ ጌታ ሆይ መርምረኝ ግዛ ሰውነቴን በመንፈስ ሙላኝ ሁሉ እስኪያይ አንተ መኖሬን በሕይወቴ። አሜን። እግዚአብሔር ይባርካችሁ።
አሜን አሜን። በጣም ይሄም ግሩም መዝሙር ነው። እግዚአብሔር ይባርክሽ። እንግዲህ ያ ፕሮግራማችን እየጨረስን ነው። ዛሬ የተቀዳው ቁጥር 71 ነው የሚሆነው። ይህንን መልእክትና አጠቃላይ የተደረገውን ፕሮግራም ወደኋላ ተመልሳችሁ ለማዳመጥና ለሌላ ሰውን ለማካፈል በሻሎም ቴሌ ኮንፈረንስ የሚለው ሻሎም ብትሉ እዛ ዝርዝሩ አለ። ይህንንም እዛ መስማት ትችላላችሁ። ለሌሎቹንም ማስተላለፍ እንደምትችሉ አለ እዛ። እሱን ሁልጊዜ ለሌሎቹ ማካፈል እንችላለን ማለት ነው። እዛ በየጊዜ ማዳመጥም ይቻላል። በተረፈ እንግዲህ ፕሮግራማችን እየጨረስን ነው። አሁን እንግዲህ እንደተለመደው የቴሌ ኮንፈረንስ ፕሮግራም በቀን 3 ጊዜ እንደሚካሄድ ሁልጊዜ ይነገረናል። እንደምታውቁት ጠዋት 6 AM ላይ እንደገና ከሰዓት በ12 PM ላይ በ8 PM ላይ። ይህ ሁሉ የሚደረገው እንግዲህ በኢስተር ታይም አቆጣጠር ነው። በዚህ ሁሉ እየገባችሁ እንድትባረኩ እንጋብዛቸዋለን። ያው እንግዲህ ሌላው ደግሞ አርብ ምሽት አጠቃላይ የ2 ሰዓት በአንድ ላይ ሆነ ሰንበት ትምህርት የምንማርበት ነው። እሱም እንደተለመደው ያው በ8 ይጀምራል። ሌላው ደግሞ ሙሉ ፕሮግራም በሰንበት ቀን ይካሄዳል። ከ7:45 ጀምሮ ፕሮግራሙ ሙሉ ይካሄዳል። ያው ቸርች ማትሄዱ እዛ መካፈል እንደምትችሉ ነው። ሌላው ደግሞ በወሩ መጀመሪያ እሁድ የጾምና የጸሎት ጊዜ ይኖረናል። በዛም ፕሮግራም ገብታችሁ እንድትባረኩ ብዙ የበረከት ጊዜ አለ። ስለዚህ በዚህ ሁሉ እንጋብዛችኋለን። እንግዲህ ፕሮግራማችን በዚህ ላይ እንጨርሳለን። ፕሮግራማችን ከመጨረሳችን በፊት ወይዘሮ ድንቅነሽ በጸሎት ይዘጉልናል። ወይዘሮ ድንቅነሽ አሉ? አባ ዘጠኝ እሺ አሉ?
አዎ
እሺ። ጸሎት ያድርጉልን። እንግዲህ እንደተለመደው አዲስ ጸሎት አሰማውኝም። ከዛ በፊት ግን ሶሪ ልዘል ነበር። የምስጋናና የምስክርነት ጊዜ ካላችሁ ይቅርታውተን ትንሽ ጊዜ ስጡንና ምስጋና ወይም የምስክርነት ጊዜ ነው። ትንሽ ጊዜ ወስዶ ምስክርነት እንድሰጡን ሰው አለ?
ሄሎ።
አቤት አቤት።
እንደምን ዋላችሁ?
እግዚአብሔር ይመስገን።
እሺ፣ ገና ለሱ ክብር ለሱ እሱ ያልተመሰገነ ማን ይመሰገናል? የለመኑትን ማይነት አይነገሩትን ማይረሳበት መልካም አባት አለን። እናመሰግነዋለን። ምስጋና ለሱ ክብር ለሱ ይሁን። ከፍ እናደርገዋለን። ለእኛ የማይሆነው ነገር ለእኛ የማያደርገው ነገር የለም። ውሸትና ንጋት ፈረቃ ሰጥቶ ከጠጋ ብርሃኑ ያደርሰናል። መልሶም ደ ከቀን ወደ ቀን ከሳምንት ወደ ሳምንት ወር ወደ ወር እያደረገ አመት ወደ አመት እድሜ ላይ እድሜ ይጨምርልና እናመሰግነዋለን። አሁንም ምስጋናዬን አቀርበው አሁን ቀድም ምስጋ የጦለት አደራ ሰጥቻችሁ ነበር። በረከት ደስ አለኝን የጦለት አደራ ሰጥቻችሁ ነበር። አሁን እሱን ደስ አሰኝቶኛል፣ አመሰግነዋለሁ። ከዚያ ስራ አስወጥቶ ፍቃዱ ሆኖ ከዚያ ጨለማ ከዚያ በረሃ ወጥቶ በዚህ ስራ አሰኝቶ አዲስ አበባ አስገብቶ አዲስ አበባ ስራውን አግኝቶልኝ አመሰግነዋለሁ። ምስጋና ለሱ ክብር ለሱ ይሁን። ገና ሲጀመርም እውነት እንደው ደርሰህ አይሆን እንደው ቁመህ አንብበህ አይሆን ስል አንብቦም አሳየኝ፣ ከስራውም አደረሰልኝ፣ አክፉም ጠበቀልኝ። አመሰግነዋለሁ። ምስጋና ለሱ ክብር ለሱ። ዘመድ ከዚያ ግድም መገኘቱ ነው የጠቀመኝ። ዘመድ ተቀጣቅጦ ነው ያንም ደግሞ መቼም እዚያር ነው ያንም ያደረገ ከዚያ ሁሉ አውጥቶ አሁን ስልክ አምጣ ቢገባ መውጫ የለውም ነበር። መጀመሪያውን ከዚህ መስመር አስገቡት። ከመስመር ከገባ ዘንድ ለዘመዱ ጋራ እግዚአብሔር አወጣልኝ። አመሰግነዋለሁ። አሁንም በስራው ላይ አዲስ አበባ ላይ ስራውን አግኝቶ ከዚያ በረሃ ሳለ እንደው የሞባይል እንኳን ማረጊያ የለ እንደው ምንድን ነው የሚበጅ እንግዲህ ምን አደርጋለሁ። እድል የተሆነ ምንም አራረግን ደግሞም እግዚአብሔር ያውቃል እያለ እንደው እሱ የልቃኛ ስንጨነቅ እሱ አልተጨነቀም። እንግዲህ የሰጠኝን እቀበላለሁ። ምንም አድርግ አልችልም። ከዚያ በረሃ ወስዶ የጣሉትን ወደ ከተማ ቢሰዱት ሆነው ነው እያነኛ ስንጨነቅ እሱ ጭንቀት የለው። እንግዲህ ምንም ማድረግ አይቻልም፣ የሰጠኝን መቀበል ነው እያለ በምክንያት በዚህ ምክንያት ለምንድን ነው ከሀዛን ልዩነት የሌላችሁ ለእንትን ለመተት የተደረገውን አብራችሁ እየበላችሁ እየጠጣችሁ ምን ልዩነት አላችሁ? ተለዩ ብሎ ሲላቸው አስተማሪያችን ማይሆን ብሎና አይሆንም ሲሉ አንተ ትናንትና መተህ ይሄን የምትፈተፍት እስከ ዛሬ አብረውን ያኖሩት ብሎ እስር ቤት ሲያስገቡት ከዚያ እስር ቤትም እግዚአብሔር አብሮ ሆኖ ሁሉን ነገር አሳክቶ አወጣልኝም። ደግሞ አሁን ወደ ሲሰዱት ወደ ሁለት ይገባ ይሆን ስንል አዲስ አበባ ውስጥ ከዚያው ከወገኑ ጋር ስራውን ሰጠው። አመሰግነዋለሁ። ምስጋና ለሱ ክብር ለሱ ይሁን። እናንተም ተባረኩ። የጠለያችሁልኝ ተባረኩ፣ ብርኩም ጠለያችሁልኝ። እኔም ሰጥቻችኋለሁ የጦለት አደራዬን
ምስጋና ያቀርብ ያለው ተባረኩ ብሩክ ሆኖ መጣልዩ ተስተውና ግንቻለሁ ጠላታችሁን ተባረኩ ብሩክ እና ተባረኩ ይህንን የሚያደርግ አባት ነው እኔ ባመሰግነው የሱን ስጦታ አልቀብኝም ብዙ ነው ግን ተመስግኖ ያልቀም ከታረጋለሁ አመሰግናለሁ እና ከዚህ የደረሰ ነው ምስጋና አቀርብ ያለው ተባረኩ ብሩክ ነው የምጠልዩ ጠልያችሁልኝ በረካው
አሜን 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 እግዚአብሔር ይባርኮት ደስ ብሎናል ጸሎቶም ስለተሰሙልን
ስሙ አልተሰማ
ተሰምቷል እግዚአብሔር ይባርኮት በጣም ደስ ብሎናል እኛ ጸሎቶም ስለተሰሙልን የጸሎት መልስ ነው ይሄ ሁሉ
ይሄን መሰለና ሲሰጣና አምላክ ከፍ እናረጋዋለን ምስጋና ለሱ ክብር ለሱን ተባረኩ ደህና አደሩ
አሜን 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 እሺ ሌላ ሌላ የምስጋና
መስከናለው ክብር ምስጋና ለርሱ ይሁን ምራቱን ቸርነቱን ጸጋውን አብስቶ እንደገናም በፊቱ እንድንቀብለ ረዳን ጌታ በቃሉ ለሚመክረን ለሚያስተምረን ለጤናችን ለስጋውም ለመንፈሳዊም ትምህርት ለሚሰጠን አምላካችን ምስጋና ይድረሰው ሰንበትም ከመዋየት ጀምሮን በዝማሬም በመምራትም በጸሎትም የምታገለግሉት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ እኛም በተማርነው ጸንተን መኖር እንድንችል የሰማነውን በተግባር ላይ እንድንፈጽም የተግባር ሰዎች ያድርገን ምሕረቱን በእኛም በልጆቻችን በእናታችን ታደረገ ጌታ ምስጋና ይድረሰው ክብር ሁሉ ለእርሱ ይሁን በእያንዳንዱ ቀን ሁሉ የምስጋና የንስሐ ጊዜ ለሚሰጠን አምላካችን ክብር ምስጋና ለርሱ ይሁን ጌታ ይባርካችሁ ደህና ደር
አሜን አሜን እግዚአብሔር ይባርክሽ እትማርሽት ሁሉንም ስለጣቀለልሽልን ተባረኪ ሌላ አዲስ የጸሎት አርስተም ካለ ማቅረብ ይቻላል
ሄሎ
አቤት አቤት
እግዚአብሔርን እኔም እጅግ አድርጌ አመሰግናለሁ ዛሬ ስለነበረን ጊዜ ደግሞ በተለይ የሰንበት ትምህርታችንን ወደ ፍጻሜ ስላደረስን እግዚአብሔር በእውነት የተግባር ሰዎች እንዲያደርገን በጣም ይሄ ሰንበት ትምህርት እኔ በጣም የተለየ ነው የሆነብኝ በተግባር ማድረግ ያለብን ልንለማመደው የሚገባ በዚህ ዘመን ማለት ነው በዚህ ዘመን ልንለማመደው የሚገባ ትምህርት ነውና እግዚአብሔር ህይወታችንን እንዲለውጥልንና እንደቃሉ እንደሰማነው እንደተናገርነው እንደዘመርነው መኖር እንድንችል ለሌሎችም መልካም ብርሃን መሆን እንድንችል እንዲጠቀምብን ጸሎቴ ነው እንጸልይ ተባረኩ
አሜን አሜን እግዚአብሔር ባርክሽ ተማስ ያ አንላን ነገር አለም እንግዲህ 13 ወር ትምህርት እንማር ነበር መማሩ ብቻ ሳይሆን ይሄንን በተግባር እንዴት እናውላለን የሚለውን ያሳሰብሽን እግዚአብሔር ባርክሽ ሌላ አዲስ የጸሎት ካለም ማቅረብ ይቻላል ምስጋና ምስክርነትም ይቻላል
እኔ እግዚአብሔርን አመሰግናለሁ
እሺ
እግዚአብሔር የቅርብ አምላክ ነው ሁሉ ጊዜ ለእያንዳንዳችን በሚያስጨንቀን ነገር ሁሉ እሱን ስንጠራ እግዚአብሔር ያደርግልናልና እኔ ትላንትና ማታ በጣም ያስጨነቀን ነገሮች ነበሩና ሳልተኛ ነው አደርኩትና እግዚአብሔር በእውነት ጣልቃ ገብቶ ሰላሙን ሰጥቶ የመጣ እንግዳም በሰላም በጤና በህይወት ብዙ አመት የነበረ የተለያየ ነው በምስጋና ለእግዚአብሔር ሰጠን ከተኛ በኋላ የተደረሰብን ችግር ነበረና ያንን ሁሉ እግዚአብሔር በእውነት ጠብቆ በህይወት ያ እንግዳ ደግሞ በሰላም አድሮ እንደገና ዛሬ ወደ አገሩ በሯልና እውነት እግዚአብሔርን ጠርቶ ያፈራ ማንም የለም የምንመካበት የምንታማመነው አምላክ ስለረዳኝ በጣም 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 አርጌ ጌታዬን አመሰግነዋለሁ። አድራለሁ አላልኩም ትላንትና በጭንቀት ትላንትና ማለት ማታ በጣም እግዚአብሔር ስለደረሰ ስለዳሰሰ ስለሰማን እግዚአብሔርን አመሰግነዋለሁ። በጣም ነው በእውነት በጣም ነው። እኔ ብቻ ሳይሆን በጣም የተጨነቀን ነገር ነበረና እግዚአብሔር አሳምሮልናል ሰምቶልናል። እሱንም ጠርተን አላፈረንም። እግዚአብሔር በእውነት ክንደ ብርቱ አምላክ እግዚአብሔር ስለረዳ ጌታዬን እኔ አመሰግነዋለሁ። በጣም ከፍተኛ ሁኔታ ነበረና እግዚአብሔር ቀላል አድርጎ ደግሞ የአንግዳም ደግሞ በሰላም ተሸኝተዋል። እኛም ደግሞ ሰላም አግኝተናል። እግዚአብሔርን እናመሰግናለን። እግዚአብሔር ትልቅ አምላክ ነው። መሀሪ ነው። ፍቅር ነው። ይቅር ባይ ነው። እውነት ወደ እሱ እንሮጥ። ማንም እኮ ለእኛ ከለላ ጥላ የሆነ የለም። እሱ ብቻ ሁልጊዜ ለእሱ ስንፈልግ ሁልጊዜ ይመጣል፣ ይቀርብልናል፣ ያስማልጠናል። እና እግዚአብሔርን አመሰግናለሁ ስለሰጠኝ ጤና ደግሞ እኔ አመሰግነዋለሁ። ወገኖች ጸሎት በጣም ረድቶኛል፣ ጤናማ ሆኜ ነው ያለሁት እና እግዚአብሔርን አመሰግነዋለሁ በጣም አድርጌ። እውነት እንጸልይ፣ ቀላል አይደለም። ይሄ ህዝብ ሁሉ ይሄ ህዝብ ሁሉ ጸሎት የሚጠግን ነው። ስለዚህ እግዚአብሔር ይህንን ቴሌኮንፈረንስ የመሰረቱት በዛ የሚታገለግሉት ሁሉ እግዚአብሔር ይባርካቸው። እንበረታ፣ ቂም እንዳንይዝ፣ ይቅርታ እየተጠያየቀን የበደለን ይቅር እያለን በእግዚአብሔር ፊት መሆን እንዴት ያለ በረከት ነው እና እግዚአብሔርን አመስግኑልኝ። አድርጎልኛል እና ለጤናዬም ሆነ ለዚህ ለሚደርሰው ነገሮች ሁሉ እግዚአብሔር አጥሮ ኖልናል። በእውነት ከአእምሮ በላይ የሆነ ነው። ዛሬ ከልጆቻችን ከልጆቼ ጋር ማታ ወደ ኋላ ሌቶኜ ነው ወዚህ የገባሁት እና በጣም እግዚአብሔርን ስናመሰግን ነው ሲያመሰግን ነበርኩ። እኔም እግዚአብሔርን አመስግኑልኝ። እግዚአብሔር ይስጥልኝ። ተባረኩ ወገኖቼ። አይለየን። አንድ ልብ አንድ ሀሳብ ይስጣል። ልክ እግዚአብሔር በእውነት እንደ ሐዋርያት ጊዜ ነው የሆነ ጨርሻለሁ። ተባረኩ። ደህና ደሩልኝ።
አሜን አሜን። እግዚአብሔር ባርኮት። ሁሉም ነገር ለመልካም ስለሆነ ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። ተባረኩ። እንግዲህ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ፕሮግራማችን በጸሎት እንጨርሳለን። እሺ፣ ወይዘሮ ድንቅነሽ አሁን ሊጸልዩልን ይችላሉ? ይቅርቶትን ቅድም ያስማቁ
ይሰማለሁ።
ይሰማል፣ ይሰማል።
ቅዱስ 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 ቅዱስና ቸር የሆንክ የዘላለም አምላክ የሰራዊት ንጉሥ እግዚአብሔር እናመሰግንሃለን። ክብር ምስጋና ለአንተ ይሁን የኔ ጌታ፣ የእኛ መመኪያ የእኛ እግዚአብሔር እናመሰግንሃለን። ክብር ሁሉ ለእግዚአብሔር ይሁን፣ ክብር ሁሉ ለአምላካችን ይሁን። ኃጢአታችን፣ በደላችን፣ መተላለፋችን ሁሉ ይቅር ትለን ዘንድ እንማጸንሃለን። የእኔ ጌታ፣ የእኛ መመኪያ፣ እነሆ በዚህ ምድር ጌታ ሆይ እነሆ ሰላም የሌለባቸው ቦታዎች ሁሉ አሉ። እንደ ቸርነትህ በዚህ መስመር ጌታ ሆይ አገልጋዮችን፣ ዘማሪዎችን፣ ቃል ያካፈሉንን፣ የሰንበት ትምህርት ያስተማሩትን ሁሉ አንተ ባርክ። የሚመሩትን ሁሉ ባርካቸው ጌታ ሆይ። እነሆ እንደ ቸርነት ወይዘሮ አበበችን ፈውሳቸው፣ ጤናቸውን ስጣቸው። ጌታ ሆይ እናመሰግንሃለን። ያቀረቡትን ምስጋናም እግዚአብሔር ለባርኮት ያርገው። እግዚአብሔር አበበችን እነሆ በእጅ ዳስሳቸው። እነሆ ጌታ ሆይ በዚህ አቶ ግርማን ተፈውሳቸው ዘንድ እንለምንሃለን። እነሆ ወይዘሮ አስቴር ነገር ያሰር ተረገ በታላቅ ምሕረት ተፈውሳቸው ዘንድ እንማጸንሃለን። ሀሌሉያ። የዘላለም ንጉሥ እግዚአብሔር እንደ ቸርነት ጌታ ሆይ የምንኖር አባትን አገር ይችን አገር ትባርክልን ዘንድ እንለምናሃለን። መሪዎችን፣ ተመሪዎችን፣ መተሳሰብን፣ ማስተዋልን፣ ጥበብን ስጥልን ጌታ ሆይ። በዚህ ሁሉ ጣልቃ የሚገባ ጠላት በልጅህ በኢየሱስ ክርስቶስ ስም ከኛ ርቀው ጌታ ሆይ። የሰላም ንጉሥ ነ ሰላም ለምድሪቱ፣ ሰላም ለሀገራችን ለኢትዮጵያ። እነሆ ጌታ ሆይ
ፍቅርን መተሳሰብን ለምድሪቱ ጌታ ሆይ አውጅልን። በኢትዮጵያ ላይ የሰላም የፍቅር አዋጅ ይታወጅ። አቤቱ ጌታ ሆይ እነሆ እንደ ቸርነትህ ተዳራሽ ተዳሪ ኢትዮጵያ በመዳ ፍቅር ጻፍ። ጌታ ሆይ ክርስቶስ ኢየሱስ ለኛ ሲላጥያተኞች ሙቶልናል ተሰቅሏል። የኢየሱስ ክርስቶስ ደም በኢትዮጵያ ላይ ይታወጅ። በኢትዮጵያ ላይ የኢየሱስ ደም ይንገስ። ሃሌሉያ። ሰላም ለሕዝቢቱ ለአገሪቱ። የታሰሩትንም አስፈታቸው። የተራቡትን መግባቸው። የሚያለቅሱትን አጽናናቸው። የኔ ጌታ እንደ ቸርነትህ ለኢትዮጵያ የምህረት አዋጅ የፍቅር አዋጅ ይታወጅ። ሰላም ለኢትዮጵያ ይሁን። ጌታ ሆይ በኒውክሌርና በራሻ ያለውን ጠብ አርግብ። እባክህ ፍቅር ስጣቸው። እነሆ በኢራንና በእስራኤል ያለውን ጠብ አርግብ። እባክህ እባክህ ጌታ ሆይ ፍቅር ስጣቸው። የአንድ የአብርሃም ዘሮች ናቸው። እባክህ ፍቅር 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 ሰላም ለኢራንና ለእስራኤል። ጌታ ሆይ ለአሜሪካም ሰላም ይስፈን። ጌታ ሆይ መሪዎችን ተመሪዎችን አስማማቸው። እባክህ ጌታ ሆይ እንደ ቸርነትህ የእነ አብዲናጎን ጸሎት የሰማ የእነ ምስዳኤልን ከቶኑሳት ሲገቡ የታደግክ አምላክን የምናመልክህ ምንለምንህ ይህን ሁሉ ነገር አንተ ተመልክተህ ሰላም ፍጠር ለህዝቡ። ጌታ ሆይ በዚህም ሀገር ሰላም ይሁን። የሰላም የፍቅር አዋጅ ይታወጅ። በዚህም ሀገር የሚመሩ ሰዎች ማስተዋልን ጥበብን ስጣቸው። ጌታ ሆይ እንደ ቸርነትህ በቤተ ክርስቲያን በቅሬታዋ ቤተ ክርስቲያን የሰላም የፍቅር አዋጅ ይታወጅ። በቅሬታዋ ቤተ ክርስቲያን ከዩኒየኑ ጀምረ እስከ ሎካር ቸርቸር ድረስ ሰላም ስጥ። ጌታ ሆይ ፍቅር ስጠን፣ አንድነት ስጠን። ስንፋቀር እግዚአብሔር ደስ ይለዋል። የፍቅር አዋጅ ስጠን፣ የሰላም አዋጅ ስጠን። ጌታ ሆይ እንደ ቸርነትህ ጌታ ሆይ ይችን ምድር አንተ ጎብኛት። ሰዎች የታመሙትን ፈውሳቸው። ጌታ ሆይ የሚያለቅሱትን አጽናናቸው። በዚህም ሀገር የሰላም አዋጅ ይታወጅልን፣ የፍቅር አዋጅ ይታወጅልን። ጌታ ሆይ እባክህ ምድሪቱን ጎብኝልን፣ እኛን ኃጢአተኞችን ይቅር በለን። ሸክማችን የበዛ ለወላድ ላማጠች እናት ላጠባች እናት ፈጥነህ ድረስ። ልጆቻችን ትውልዳችን አንተ ባርክ። የአብርሃም ትውልድ እንደተባረከ የእኛም ልጆች የእኛም ትውልዶች ይባረኩ። ጌታ ሆይ እባክህ እንደ ቸርነትህ ልጆቻችን እንሆ ቤተሰቦቻችን ሁሉ አንተ ጎብኝልን። እባክህ እባክህ ጌታ ሆይ አለኋችሁ በለን ጥላህን ጣልልን። ጌታ ሆይ እጅህን ሰደድ አስፈን። ጌታ ሆይ ልባችን ህይወታችን ሰው ውጭ አካልን ነው የሚያየው፣ የምንናገረውን ነው የሚያየው። ውስጣችን የሚያነብ ግን የሰማዩ ንጉስ የዘላለም ንጉስ እግዚአብሔር ውስጣችን ያውቀናል ማንነታችን። አንተ በሰላም በፍቅር ትድጎበኘን ዘንድ እንለምንሃለን። እባክህ ጌታ ሆይ ለሰው ልጆች መተሳሰብ ፍቅር ስጣቸው። መገፋፋት ይቅር፣ መጣላት ይቅር። ጌታ ሆይ ፍቅር መተሳሰብ፣ አንተ ትብስ አንቺ ትብሽ ይንባባል ዘንድ እንለምንሃለን። አብረህን ሁን የኔ ጌታ፣ ምህረት አርግልን። እንደ ቸርነት አብረህን ሁን። እንደ ኤልያስን ጸሎት በምድረ በዳ እንደሰማ ዳንኤልን ከአናፍስት ጉድጓድ ጠብቀህ አሳደርክ አምላክ። የምናመልክህ ምንሰግድልህና አንተም እኛን ጸሎት የእኛን መቃተታችን ሁሉ ትጎበኘን ዘንድ እንለምንሃለን። ጌታ ሆይ ወይዘሮ ፈጠኑ ያቀረቡትን ምስጋና እናመሰግናለን። ንገስ አንተ በዚህ ጉዳይ። የእሳቸውንም ድምፅ ሰምተሃል። ጎብኛቸው፣ ፈውሳቸው፣ ፈደሳቸውን ፍጻሜያቸውን አሳምርላቸው። እንደ ቸርነት ወይዘሮ አበበችን ጎብኝልን፣ ምህረት አርግላቸው፣ ጤናቸውን ስጣቸው። ጌታ ሆይ በዚህ መስመር በህመም ያሉ እናቶ ግርማ አንተ ፈውሳቸው። እባክህ ጌታ ሆይ አንተ ስትል አቅትህም በእኔ በደካማዋ አንደበት የተናገርኩትን ቃላት ሁሉ ተቀበለኝ። እነሆ ጌታ ሆይ ለልጆቻችን ለወላድ ላማጠች ላጠባች እናት አንተ ፈጥነ ድረስ። የሆዳችን ፍሬ አንተ ባርክ። ልፋታችን ድካማችን ሁሉ አንተ ቁጠረው። እባክህ ማስተዋል ጥበብ ስጠን። በናዝሪቱ በኢየሱስ ክርስቶስ ስም አሜን።
አሜን 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 እግዚአብሔር ይባርኮት በግሩም የሆነ ጸሎት ነው ባርኩን ጸሎቶ ሁሉ ይሰሙልዎት እንላለን በሰላም ደሩ የእግዚአብሔር ጸጋ ከሁላችን ጋር ይሁን በሰላም ደሩ ሁላችሁም